piano. ይህ በስቱቀን ከተማ የሚገኘው የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምትደምጡት በስቱቀን ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀምረ።
በወንድማችን በኮሚሽነር አበረ አዳሙ ከዚህ ዓለም በሞት መለየት የኢትዮጵያ ድምጽ ሬዲዮ የተሰማውን ታላቅ ሐዘን እየገለጸ ፈጣሪ ወንድማችን ከጎኑ እንዲያሳርፍልን እየጸለይን ለባለቤቱ ለልጆቹና ለቤተሰቦቹ በሙሉ መጽናናትን ይስጥልን እንላለን። በዚህ አጋጣሚ በሚከተሉት ሳምንታት የወንድማችን የአበረ አዳሙን የህይወት ታሪክ በተመለከተ ከጓደኞቹ ከቤተሰቦቹ እንዲሁም ከሌሎች እሱን ከሚያውቁት ጋራ በመሆን ፕሮግራም ስለ ወንድማችን ለመስራት እንሞክራለን። ጤና ይስጥልን ውድ አድማጮቻችን፣ ባለፈው ሳምንት ሳይተላለፍ የቆየው የኢትዮጵያ ድምጽ ሬዲዮ ዛሬ እንግዲህ ጊዜውን ጠብቆ መተላለፍ ጀምሯል። እስከ 6 ሰዓት ድረስ ከኛ ጋር እንደምትሆኑ ባለሙሉ ተስፋ ነን። በዛሬው ፕሮግራማችን የተለያዩ አርስቶችን እንዳስሳለን። በቅድሚያ ግን ለእስልምና እምነት ተከታዮች ወገኖቻችን በሙሉ ኢድ ሙባረክ ይሁንልን ለሁላችንም እንላለን። ይህንንም በተመለከተ የሮመዳን ጾም ክቡር ተወዳጅ የተከበረ መሆኑን በዚህ አጋጣሚ ለኢትዮጵያውያን እየገለጽን እስቲ የሮመዳንን የኢድ አልፈጥርን በተመለከተ አንድ መንዙማ እናሰማችሁ።
Ethiopia, je salam mede, ya fikr ya fede, ya minnat ya hebe. Ethiopia, ma ya maratash, nabiya wa dasus, agar na dine. Ethiopia, je salam mede, ya fikr ya fede, ya minnat ya hebe. Ethiopia, why am I not a Nabiya wa Tasus, agar na dine. Ethiopia,
alam sultani, yitiba wa shara.
Ethiopia,
nabu yitayyabish, yinasan chora.
Ethiopia,
yadama umma ትኩሮ ጫምባ አንቺ ነሽ ኢትዮጵያ የአርነት ካባ
ኢትዮጵያ
ከተሞላሽ የተፈጥሮ ጸጋ
ኢትዮጵያ
ባልኪዳን ምድር ሰው የመሆን ዋጋ
ኢትዮጵያ
የአንተ በቃ ዙሪያሽን ያጠረሽ በነቢየ ልሳን በክብር የተወሳሽ
ኢትዮጵያ የፍትሐዊነት ክርስ የእኩልነት አርማ
ኢትዮጵያ
የሰላም አብነት የጀግንነት ግርማ የጥቁሮች ጥላ ማረፊያ መሸሻ
ኢትዮጵያ
የክፉዋን መርጋ ቤትሽ መዳረሻ አደራን ተቀባይ ከዛ ከክተሉ
ኢትዮጵያ
በክር ሚኖርባት እሷን ያለ ሁሉ የብዙሃን እናት መተለያ ከስማ
ኢትዮጵያ
የአብሮነት ተምሳሌት
Ethiopia, Jesalam mede, ya fikr ya fidr, yanna jahebe. Ethiopia, Allah ya maradash, nabiya waddasush, agerna dinesh. Ethiopia, Jesalam mede, ya fikr ya fidr, yanna jahebe. Ethiopia, Allah ya baradash, nabiya waddasush, agerna dinesh. Yelim natin ka, badinna tafirsim. Yitila chanatir, fikir addisim. Tawaddu manurin, miyasayu la'alim. سلام زماري لجوش علوش زاريم تودوا منور يا سيونا عالم سلام زماري لجوش علوش زاريم بيكر تادلي تلا جانتا شاكرو فكرين ياس بلتو كم بكالن شرو اندان دي بيتسا ሆኖ ያረፉ ብሽ ኢትዮጵያችንሽ ኢትዮጵያ ዓለምን ያከብርሽ
ኢትዮጵያ ጀሰላም መድ ያፍክ ያፍክ ያንኛ ተደረ
ኢትዮጵያ ወይ መረጥሽ ነቢያ ወጣሽ አገርና ዲነ
Ethiopia, Jesalam mede, ya fikr ya fidr, ya dunya tehebe.
Ethiopia, Allah ya maradash, nabiya waddasush, hagerna dine.
Ethiopia.
ከዚህ ቀደም ብሎ የሰማችሁት ነሺዳ ሲሆን በሙስሊም ሃይማኖት ውስጥ ኢትዮጵያ ትልቅ ሰፊ ቦታ ያላት አገር ነች። ነብዩ መሐመድ ወደ ኢትዮጵያ ሂዱ ነው ያሉት ተከታዮቻቸውን በአካባቢው በዛው ሳውዲ አረቢያ አካባቢ በነበረው የሙስሊሞችን የማሳደድ ችግር ላይ ነብዩ መሐመድ የመረጡት ኢትዮጵያ ሂዱ የሰላም የፍቅር አገር ነች ብለው ወደ ኢትዮጵያ ሙስሊሞች እንዲመጡ ነው ያደረጉት። ስለዚህ ኢትዮጵያ በሙስሊሞች በኩል ትልቅ በሙስሊም ሃይማኖት ተከታዮች በኩል ትልቅ ቦታ ያላት ከየትኛው ማገር የበለጠ አገር ነች። ሌላው ደግሞ ቢላል የሚባለው ኢትዮጵያዊ ነው መሰለኝ አይደለም
ሀዛን አላህ አክበር የሚለው ቢላል ነው የሚል
ኢትዮጵያ በተለያየ መንገድ የሙስሊም ሃይማኖትን በማክበርና በተለያየ ሁኔታዎች የሙስሊም ሃይማኖትን በማክበር እንዲከበር በማድረግ ትልቅ አስተዋጽኦ ያደረገች አገር መሆኗን በዚህ አጋጣሚ ለማስተዋወስም እንወዳለን።
ታክ አፍሪካ ሊሆን ይችላል የመጀመሪያው መስጊድም የተሰራው ኢትዮጵያ ውስጥ ነው በውቅሮ አካባቢ ወደ ትግራይ አልነጃሺ መስጊድ የሚባለው።
ብዙ ነገሮችን ኢትዮጵያ በሙስሊም ሃይማኖት ተሰም በብዙ ነገር ባለም ላይ ብዙ ነገሮችን ሰርታለች ብዙ ነገሮችን ስራ ላይ እንዲውል አድርጋለች። ግን የሐሰት ታሪክ እየተጻፈባት ድብወለድ ታሪክ እየጻፉ ሰዎች እስካሁን ድረስ ይቺን ሀገር ለማጥፋት የማይሞክሩት ሙከራ የለም። ይሄን ካልን በኋላ እንግዲህ ውድ አድማጮቻችን በድጋሚ ለኢድ ሙባረክ ይሁንልን እንላለን። ምንም እንኳን በቀናቱ ካለፉ በኋላ ቢሆንም በዛሬው ፕሮግራማችን እንግዲህ የምንዳሳቸው አርስቶች አሁን በመግቢያ ስለ አቶ ታዲዮስ ታንቱ መታሰር አጥር ያለች ጽሑፍ አግኝተናል እሱን እናሰማችኋለን። በመቀጠል ውይይት እናደርጋለን ስለ ኢትዮጵያ ወቅታዊ ሁኔታ ከቻላችሁ ፍላጎት ካላችሁ እናንተም ተካፈሉ ኢትዮጵያ የኛ ብቻ አይደለችም የነሱ ብቻ አይደለችም የነዛ ብቻ አይደለችም የሁላችንም ናት ብንጥላትም ብናነሳትም ምን ብንላትም በጋራ ስለሆነ ተሳተፉበት ምንም የሚያስፈራ ነገር የለም ሐሳባችሁን የፈለጋችሁን ሐሳብ ወርውሩ የሚሰማችሁን ወደ አራት ሰዓት ተኩል ገደማ ደግሞ በቀጥታ ከኢትዮጵያ ከአዲስ አበባ አንድ የሬዲዮናችን ተከታታይ ስለ ወቅታዊው የአዲስ አበባ ሁኔታ ምን ይመስላል አዲስ አበባ ህይወት ወዘተ ያጫውተናል በጨዋታ መልክ ያሳየናል አዲስ አበባ ምን እንደምትመስል በዛሬው ዕለት ማለት ነው በሰሞኑ ዜና እንደተለመደው 5 ሰዓት ላይ ይቀርብና በዛሬው የውይይት ፕሮግራማችን ከአዲስ አበባ አሁንም በቀጥታ ውይይት እናደርጋለን እንግዲህ ፕሮግራማችን እስከ 6 ሰዓት ድረስ ይቆያል እስከዛው ድረስ እንግዲህ ከኛ ጋር እንደምትሆኑ በመተማመን እዚህ ስቱዲዮ ውስጥ የምንገኘው በሙሉ መልካም ቆይታ እንመኝላችኋለን
Ya wa ምሽታግኒ ትሽ ምሰፈ አምን እጽ ኦነንት ቦና
አጣን ነው ያለው ያሁኑ አርቲስት ፍቅር አጣን ዘረኝነት ግል የራስን መውደድ ወገንን አለማስቀደም እነዚህ ነገሮች ኢትዮጵያ ውስጥ እየበዙ መጥተዋል አሁን የግል ጥቅም ማሳደድ ዘረኝነት በተለይ ሁለቱ አደገኛ ሁኔታ ለሀገራችን እየፈጠሩ ነው ለማንኛውም አድማጮቻችን አሁን ከዚህ በመቀጠል ደግሞ ስለ አቶ ታዲዮስ ታንቱ መታሰር አንድ ያገኘናትን አጭር ጽሑፍ እናሰማችኋለን። ይህን ጽሑፍ ያገኘነው በፕሮፌሰር ብርሃኑ ግርማ ብርሃኑ በኩል ነው ያገኘነው። እስቲ አብረን እናዳምጣት። ሀገርን የሚያፈርሰው ጫካ ያለው ወንበዴ ብቻ አይደለም፣ እንዲያውም ለሀገር መፍረስ ትልቁን ሚና የሚጫወተው ተቋማት ላይ ተደራድሎ ኃላፊነቱን መወጣት ሲገባው ሌላ የሀገርን ስጋት መቅረፍ ሲኖርበት ሌላ የተጎዳኘ የሌለ ያልተጨበጠ ጉዳይ ላይ ጊዜውን የሚጨርስ ኃይል ነው። እስኪ አሁን በምን ስሌት ታዲዮስ ታንቱ በፖለቲካ ይታሰራሉ? ያውም የተደራጀና የህቡ ፖለቲካ እየተጠቀሰ። አቶ ታዲዮስ ታንቱ ሐሳባቸውን በነጻነት በመግለጽ ችግር የለባቸው። ነገር ግን ከማንም ጋር ሆነው ፖለቲካ ሊሰሩ የሚችሉ ሰው አይደሉም። ይህን አሳፋሪ ክስ ይዛችሁ ስትመጡ የሚያውቃቸው ሰው ሁሉ ያፍርባችኋል። አቶ ታዲዮስ ተቸግረዋል ተብሎኮ ብዙ ጊዜ ፌስቡክ ላይ የባንክ አካውንታቸው ተለጥፏል። ታመው አካውንታቸው ፌስቡክ ላይ ተለጥፏል። ገንዘብ ተላከላቸው ብሎ አቶ ታዲዮስን በህቡ ምናምን ሰበብ ማሰር እጅግ አሳፋሪ ነው። እኔም ማዝነው ስለ ግለሰቡ ታዲዮስ ታንቱ አይደለም፣ የሚያሳዝነኝ የሀገር እጣ ፈንታ ነው። ሙሉ ከተማ የሚያወድም ሴራ ሲሰራ ዝም ብሎ የሚያይ በርካታ ተቋም ነው ይህን የሐሰት ክስ ሰበብ ያደረገ አንድ ሽማግሌ እያሰረ ያለው። አቶ ታዲዮስ ላይ ሐሰት ደርድሮ እስር ቤት በሚያቆይበት ሰዓት ስንት የሀገር ጠንቅ የሆነ ሴራ ማክሸፍ ይችል ነበር። የሚያሳስበኝ የአቶ ታዲዮስ ጉዳይ አይደለም። አቶ ታዲዮስ ሽማግሌ ናቸው፣ አብዛኛው ህይወታቸውን ኑረውታል። የማዝነው ለቀጣዩ ትውልድ ኢትዮጵያ ነው። ባዛውንቶች ላይ ሐሰት ሲደረድር የሚውል መንግስት ህፃናትን ከገዳዎች ማዳን የሚችልበትን እንቁ ጊዜ ማለትም ማንም ጋር ፖለቲካ ለመስራት ፍላጎት የሌላቸው ሽማግሌ ላይ ሰበብ ሲቆፍር እየዋለ ጊዜ ያጠፋ ነው። ነፍሰ ጥሮችን የሚታደግበትን የወጣቶች ህይወትን የሚታደግበትን የቀጣዩ ትውልድ ኢትዮጵያን ስጋት የሚያቃልልበትን ጊዜ ባለፈው ትውልድ አንድ ምስኪን አዛውንት ላይ ድሪቶ ክስ አምጥቶ ጊዜውን ያጠፋል። አቶ ታዲዮስን በሐሰት እስር ቤት ለማቆየት ላይ ታች ሲሮጡ የቀጣዩ ትውልድ የህፃናት የነፍሰ ጥሮችን ህይወት የሚቀጥፍ አሸባሪን ሴራ ማክሸፍ ይችሉ ነበር። ግን የማይሆነው የማይጠቅመው ላይ ተሰማሩ። የከተመንን ችግር ተተው የልብ ወለድ ክስ ያመጡ ግዚያቸውን ያባክናሉ። እኔም ማዝነው አቶ ታሪዮስ በዚህ እድሜያቸው በመታሰራቸው ብቻ አይደለም። እጅግ የሚያሳዝነው የሐሰት ክስ ሰበብ ከምንም የተጋገረ ክስ እንደ ስርዓት መለመዱ ነው። የእውነት የሚያጠቁን ጠላቶች በየአይነቱ ተደድረው ተቋማቱን ያዙት ግን የሐሰት ወንጀል የፈጠራ ክስ ሲመሰርቱ ይውላሉ። ኢትዮጵያ የእውነት ያፈጠጠ ስጋት መጥቶባት በሐሰት የሚጠሉትን በመክሰስ አትተርፉም። ኢትዮጵያን የሚያፈርሳት እያፈረሳት ያለው እውነተኛውን ስጋት መግታት ሲችል እውነተኛውን ስጋት በሚገታበት የማይተካ ጊዜ የሐሰት ክስ ሲቀምር የሚውለው ባለ ጊዜው ነው። የመጀመሪያዎቹ ተጠያቂዎች ሀገር ሊያድኑ የሚችሉ ሴራ የሚያከሽፉ ስጋት የሚቀንሱ ሰላም የሚያሰፍኑ ወንጀል የሚከላከሉ ተቋማት ላይ ተደላድለው ተቀምጠው የሚታይ ስጋት ይያለ የሌለ የሐሰት ስጋት ላይ ተጎልተው ሲውሉ ነው። እስኪ አንድ ሰው ካቶ ታዲዮስ ጋር ቁጭ ብሎ የሴራ ፖለቲካ አወራው የሚል ሰው ፈልጋችሁ አገኙ? እስኪ የሚያውቋቸው ፈልጋችሁ ጠይቁ። በምን ተአምር አቶ ታዲዮስ የሴራ ያውም የህቡ ፖለቲካ ውስጥ ገብተው ሊሰሩ ይችላሉ? በምን ተአምር አቶ ታዲዮስ በመሰል ፖለቲካ ተስማምተው?
አድማጮቻችን አሁን አጠር ያለ ውይይት ኖረናል። የውይይታችን አርስት የሚጀምረው መጀመሪያ አሁን አመድ ባቀረበው ጽሑፍ ዙሪያ የተወሰነ ነገር እንላለን። ምናልባት አቶ ታዲዮስ ከዚህ በፊት በዚህ በእኛ በኢትዮጵያ ድምጽ ሬዲዮ ቀርበው ቃለ መጠይቅ ተደረጎላቸው ነበር። ብዙም የቆያል ነበርም በቅርብ ጊዜ ነበር ነው እንግዲህ ሐሳብን በነጻነት መግለጽ እና ምናወራው ነገር ችግር ይፈጥራል ወይም ደግሞ ግለሰቦች የሚያስቡት ነገር በመነገራቸው ችግሩስ የሚወድቁ ከሆነ ወይም እስር ላይ የሚወድቁ ከሆነ አህመድ እንዳለው ችግሩ ለዛ ለስፔሲፊክ ግለሰብ ሳይሆን ከዚህ በኋላ ሌሎች ሰዎችንም ለማስፈራሪያ ምክንያቱም አቅመ ደካማ ናቸው። ምናልባት ደጋፊ ወይም ደግሞ የሚከራከርላቸው ሰው የለም። ሌሎች አሉ ከዚህ በላይ ሚዲያ ፕላትፎርም ኖሯቸው በጣም ሀገርን የሚያጠፋ ነገር የሚያደርጉ ምንም ተጨማሪ ኤቪደንስ ማይፈልግ ግን እነዛን ሰዎች ትቶ እነዚህ አቅመ ደካሞችን በመያዝ ለነዛኞቹ መልእክት ማስተላለፍና የቀረበባቸው ክስም በጣም የሚያሳዝን ነው። እንዲሁ አህመድ ከዚህ ጋር ተያይዞ ባለፈው በሽብርተኝነት ደግሞ ከሷቸው የሽግግር መንግስት ዶክመንት አዘጋጅታቸዋል በሚል ከዚህ ጋር የሚያዝ ነገር ነውና እስቲ በሱም ዙሪያ ትንሽ
የዚህ ጽሑፍ እኔ የማረከኝ ምንድነው ሀገርን የሚበታትኑት ሀገርን የሚያፈርሱት እንደሚባለው ጫካ ውስጥ ያሉት ብቻ አይደሉም። ስልጣን ላይ ቁጭ ብለው ከዛ የባሰ ስራ የሚሰሩ ሰዎች አሉ። አሁን ያልከው ለምሳሌ በሽብርተኝነት አንድ ፕሮፌሰር ተከሰሱ ተባለ፣ ሌሎችም በአውሮፓና በአሜሪካ የሚኖሩ ተከሰሱ ተባለ። እነዛ ሰዎች በሙሉ ምንም የሽብር እንትን ውስጥ የሉበትም። ሌላ የሚያስገርመው ግን ይሄ የመገልበጫ ስልጣን የመገልበጫ ህገ መንግስት ተጽፏል የተባለው ለራሳቸው ለዶክተር አብይ ተሰጥቷቸዋል።
ማንም ሰው ደግሞ ማዘጋጀት ይችላል
እኮ። ኖ ተሰጥቷቸዋል እንጂ ተዋይተውበታል። እንደውም አሜሪካ ያለው አምባሳደር ፍጹም ነው ማን ነው የሚሉት
ካሳ ተክለብራን ይዛን ጊዜ ነበር።
በጣም ደስ የሚል ነው። አቀርብላቸዋለሁ፣ ለእሳቸው አቀርባለሁ ይሄንን ብሎ በአደባባይ እሳቸውም ራሳቸው ነው ፕሮፌሰሩ ሄደው አስረድተዋል። ኢትዮጵያ ስለ ሁኔታው ጥሩ ነው ተብሎ የተባሉትን ሰው አሁን ምክንያት ነው የሚፈለገው። ዩ ኖ አያ ምን ይላል ወሎዬዎች ምን ይላሉ መሰለ፣ ይቅርታ አያ ገንዶ ሳታማኸኝ ብላኝ ይላሉ። ምን ለምንድን ነው እንዲህ ያሉት? አህያዋ ከታች ነው የምትጠጣው፣ ወንዙ ይሄ ጅረት አለ አይደለም፣ ከታች ሆና ትጠጣለች ውሃ፣ ከላይ ደግሞ ሆኖ ጅቡ ይጠጣል። አሁን ሲፈልግ ነገር ሲፈልጋት ምን ይላታል? ውሃ ከላይ ወደ ታች ነው የሚወርደው አይደለም? ውሃዬን አደፈረሽብኝ ብሎ ምን አለችው? አያ ገንዶ ሳታማኸኝ ብላኝ አለችው። ገባ? ምክንያቱም ገብቷታል። ምንም ምክንያት የለም። የት አይነት ስራ ነው የሚሰራው? እኔ አንዳንዴ የሚያሳዝነኝ ያንን ሁሉ ጊዜ ትግል ተደርጎ ያ ሁሉ ወጣት የተሰዋው ወያኔን፣ ይሄን መናጢውን ወያኔን ስንታገል የተሰዋው ለምንድን ነው? ዘ ሴም ቲንግ አሁን ተመልሶ የሚመጣ ከሆነ
ምናልባት ሴም ቲንግ ሳይሆን ኢቭን በአንዳንድ ነገሮች ለወረስ በጣም ምክንያቱም የሚታይ አንድ ከቅድም ተጽፎ ላይ ከተማን የሚያወድን ምን ቡድን የሚከላከሉ እሱ አይደለም እያሉ ይሄ በህቡ ተደራጅቶ በሚስጥር ሆኖ በዚህ ሆኖ ብለው በጣም በቃ ሴራ ተንትነውና ጎንጉነው
የሚገርመው አቶ ሽመልስ አብዲሳ በአዲስ አበባ አደባባይ ላይ ሰበር ነው ምንድነው? ሰበር ነው እንዳይነሳ ረግ ነው ወደዚህ በዛ ደግሞ ድብቅ በመሰላቸው በአደባባይ በወጣ እንትናቸው ላይ ደግሞ የኦሮሞን የበላይነት ለመሰረት ነው ወዘተ ይያሉ እንደዚህ አይነት ነገር እየሰሩ ሌላው ደግሞ ከተማው ስት ማነች የሚሏት ከተማ ስትቃጠል የከተማው ከንቲባ ደውሎ ለሳቸው አረርዱኝ እየተቃጠለ ነው ከተማ ሲሉት ምንድነው ሲላቸው ገብታ አርፈተኛ ነው ያሉት አይደለም? ይሄን ደግሞ ምስክሮች ያሉት ብቻ አይደለም እሱ ራሱ ፍርድ ቤት ቀርቦ የተናገረው ነው። ከንቲባው ምን አረጋግጡ ያንን ከንቲባ እስር ቤት ነው ያለው። እንደዚህ አይነት ስራ የሚሰራበት አገር ስለ ዲሞክራሲ እናወራለን ዲሞክራሲ እናስቀጥላለን ምርጫ እናድርግ ይያሉ ማለት ስለ ምርጫ ወደ ኋላ ላይ እንመጣበታለን ያውም ደግሞ በገፍ ያጭበረበሩ እንዴት አይነት እኔ ሰው እንዴት ምንድነው አንገት የተፈጠረው ወደ አዝሮ ለማየት ነው ይባላል። ትናንት የተቃወምነው መልሰን ራሳችን ስናደርግ ከነሱ ደግሞ ለዓላማ የተነሱ ይመስለኛል። ምክንያቱም አሁን እንደማየው ከሆነ አንዳንድ መረጃዎች እንደሚያቀርቡት ከሆነ በተለይ ኦፒዲ ውስጥ የነበሩት ከዶክተር አብይ ጀምሮ በጠቅላላ እነዚህ ቱባ የሚባሉት ባለስልጣኖች በጋራ ነው የገቡት ኦፒዲ ውስጥ በእኚህ ማናቸው የነሱ የኦፒዲዮ የነፍስ አባት የሚባሉ አባዱል ፋክቱን ተመስገን አውጥቶታል። የራሳቸውን የአባዱላን ፋክት እየጠቀሰ እሳቸው ያሉትን አብይ አህመድን ነጠቅላለን እነዚህን ሽመልስ አዱኛን አበቤን ወይዘሮ አበቤ
አዳነች
አበቤን ከንቲባ የነበረውን የፊቱን አሁን አጥሮ መጨረሻ ላይ ሚኒስትር የሆነውን አሁን እንደሱ ሆኗል ኢትዮጵያ ውስጥ
የማድን አይነት ሚኒስትር ታከለውማ
እነሱን እኔ ነኝ ያስገቡዋቸው ኦፒዲ ውስጥ ወደፊት ኦሮሞን እናንተ ናችሁ የምታሳድጉት። ይሄን ያረገበት ምክንያት ምንድነው? የቲፒኤልኤፍ ባለስልጣን ሆኖ የፓርላማው አፈ ጉባኤ ሆኖ ኦሮሚያ አካባቢ በሄደበት ቦታ ሁሉ ይሰድቦታል አንተ አድርባይ ያሉ ያንን ስለበዛበት ተጽኖ ስለበዛበት እነዚህን ወጣቶች መለመለና አስገባ። በሙሉ ተማምለው ነው የገቡት ለአንድ ዓላማ ለአንድና አንድ ዓላማ። አሁን ያንን ስራቸው ነው የሚሰሩት። ይሄን ደግሞ አይደለም የሚል ካለ ለምንድነው ይሄ ካልሆነ ዓላማው ለምንድነው? ዶክተር አብይ ስልጣኑ ላይ ቁጭ ብለው አቶ ሽመልስ አብዲሳ እንደዛ ሲቀባጥር እንደዛ የማይሆን ነገር ሀገር የሚያጠፋ ነገር ሲሰራ ዝም ብለው የሚያውት ለምንድነው? ሌላውን ግን ገና ይሄን አስባል ተብሎ ሲታሰር ምንድነው ምናየውኛ? ምን ያልሆነ ነገር ነው ምን ተጠብቀው? እና እኔ የሚያሳዝነኝ ትናንትና ምንቃወማቸውን ምንጣላቸውን የወያኔ ቡችሎች አይነት ስራ የሚሰራ ህብረተሰብ አሁን ያንኑ ስራ ያጨበጨበ ሲቀበል ያሳዝነኛል። እኔ ለኢትዮጵያ ነው ማዝነው።
ያ ምናልባት
ላቶ ታዲዮስ ታዲዮስታንቱ እድሜያቸውን ኖረዋል። እኚህ ሽማግሌ ጥፋታቸው ምንድነው? እውነቱን ይናገራሉ። ይሄ ከዚህ ከአውሮፓ ሄዶ እዛ አሳቸው ለማሳጣት የሞከረው ፊት
አበበቶ ላፈይሳ
አዎ ፊት ከወያኔ ለመጣል በነበረው ትግል ላይ የተቻ በመጥሩም ቢሆን አጋርነት ያሳየ አሁን የሱ ተራ ስለሆነ ብቻ ሄዶ አሳቸውን እሳቸው ደግሞ ያሉት ምንድነው? በል እኔ ፋክት ነው የምናገረው እውነት አይደለም ካልከኝ እንትን በለኝ ያሉት እማፍርበት አይደለም ይሄ ታሪካው የታሪክ ሰው ናቸው ታሪኩን አይደለም በለኝ ነው ያሉት እዛው ኢንተርቪው ያረጋቸው እኚህ ሰውዬ እውነት የመሰለኝን ነገር መናገር ካልቻልኩ ዲሞክራሲ ምኑ ላይ ነው
እንዲያውም ኢንላይትን ያደረገው ይሄ ከሳቸው ንግግር የሰው ልጅ በፖለቲካ እኩል ነው አሉ በፖለቲካ የትኛውን ብሄር እኩል ተሳትፎ እኩል እንቅስቃሴ ሊኖር ይችላል በታሪክ ግን አንደኛው የትኛው ይሄ ደግሞ ዓለም ላይ የትም ያለ ነገር ነው ለምን ተስም ለምሳሌ አንድ ሰው በዚሁ ተመሳሳይ ንግግር አማራ ኢትዮጵያ ውስጥ የነበረው የታሪክ ድርሻ ዝቅተኛ ነው ከፍተኛ የነበረው ኦሮሞ ነው ቢል በርግጠኝነት አይታሰርም ይሰውይ እንዴው ይሽለማል ወይ ይሾማል ወይ ምናም አዎ ባሁኑ ጊዜ ማለት አሁን
ልንገር እንደው ምሱን ካነሳ አይቀር እኔ አንድ በኢሳት በኩል አንድ ውይይት ላይ ተጋብዤ ባለፈው 2 ሳምንት 3 ሳምንት ነበርኩ እና እዛ ውይይት ላይ በጣም የገረመኝ የቀድሞው የግንቦት 7 አመራር አባል የነበረው ምን አለ አማርኛ የሚባል ቋንቋ የለም ማለት አማርኛ የመጣው ከኦሮምኛ ከትግሪኛ ከአገውኛ እኔ እንዴ ምን ልበል እንዴት አርገ እንዴ አይነት ሾ
በአማርኛ ያወራችሁ ነው እንደዛ ነው
በአማርኛ ነው የምናወራው እንግዲህ ተመልከት እንደዚህ ብሎ አለ ይሄንን ነገር ስሰማ ወዳው ጭንቅላቴውስ ምን መጣ የኦኤልኤፍ አክራሪው የአሜሪካን ውስጥ አንድ ኤምባሲ ውስጥ ሰራ የነበረውን አክራሪ የሆነ ማን ነው አብተማረ
ሚስማሬ ሚስበደተሙ ሚስማሬ
ምን ብሏል ኦፊሻሊ ምን ብሏል አማራ የሚባል የለም
እሱ ብቻ ሳይሆን እንደዚሁ በዶክተር አብይ የተሾ
የሱ አባባል ግን የተለየ ነው አማራ የሚባል የለም ማለትና ምን አለ አማራ የሚባለው ክልል አሁን ያለው የአማራ ክልል ለትግራይ ለኦሮሞ ለአገውና ለቅማንት ነው መሰለኝ አለ መከፋፈል አለባቸው ይሄ አማራ ክልል መኖርም የለበት ቋንቋውን ብቻ አይደለም እንግዲህ ተመልከት እንደነዚህ አይነት ሰዎች ኢትዮጵያ ውስጥም የነሱ የዚህ የኦሮሞ ብልጽግናው እንትንም the same አይነት እንትን ነው የሚናገር ይሄ በየጊዜው እየወጣ ስራም ያለው አይመስለኝም ፌስቡክ ላይ እየወጣ የሚጽፈው
ታየደንዳ
the same thing ነው ያለው ስለ ቋንቋው ሲናገር
አዎ እንደ ቀደም እንዳልከው እነዚህ ሰዎች ተናበው ነው የሚሰሩት
ይሄንን ነው ማወቅ ያቃተን ይሄንን ነው መረዳት ያልቻለው ኢትዮጵያዊ ይሄንን ነው
እሱ ብቻ ሳይሆን ትልቁ አላማቸውም ደግሞ ይሄ የፖለቲካ ብቻ ሳይሆን እኔ ይሄ ባሁን በአጣዬ በተለይ ክሌም የሚያርጓቸው የመረት ይዞታ ቦታዎች በጣም አሁን ለምሳሌ በቅርብ ቀን አዲስ አረጋ ቂጤሳም ይባሉ በ ነጭ ሳር ብሔራዊ ፓርክ ላይ ተገኝቶ ፌስቡክ ላይ ለጠፈው ቦረና ፓርክ ብሎ የቦረና ፓርክ ነው ብሎ ለጠፈውና ይሄ እሳቸው ማናቸው ቀደም ያል አባሩላ ገመዳ ደግሞ የደቡብ ፖለቲካ እንዲያስተዳድሩ በዶክተር አብይ ተሹመዋል እና በደቡብ ውስጥ በጣም ብዙ ቦታዎችን የመቆጣጠር ኮሬ ይሄ ትልቁ ማላማቸው ይመስለኛል ይሄ ካርታውና
የደቡቡን በተመለከተ አንድ ኢንተረስቲንግ ነገር ሁልጊዜ ካለፈ በኋላ ነው የሚያሳዝነው ማለት ትዚላቹ እንደሆነ ሲዳማ ራስዋን ክልል በመጥቶንበት ጊዜ ይሄውን ያሰሩት ማን ነው እሱ?
ጃዋር መሐመድ
ትልቅ አስተዋጽኦ አድርጓል። እዛ ሄዶ በደማችን ከፍላለን ነው ያለው አይደል? ለደቡብ ለሲዳማ ነጻ ማውጣት። ግን አሁን ምን እያደረጉ ነው? እየተዋጉ ነው ቦታ የሲዳማ የሆነችውን ቦታ ለመውሰድ። ያን ጊዜም ቢሆን ለሲዳማ ክልልነት የታገለው ጃዋር
ደቡብን ለመከፋፈልና ለማዳከም
ኤግዛክትሊ እና ትልቁ አላማቸው እየተናበቡ ነው የሚሰሩት። አዝናለው ይሄንን ሀቅ ነገ ብሞት ሳልናገረው መሞት አልፈልግም እውነቱን ተናግሮ የመሸበታ ደሃ አባቴ እንዲምኖ ያስነው እውነቱን ተናግረ የመሸበተ ደር ነው ያለኝ እውነቱ ይሄ ነው እየተናበቡ ነው የሚሰሩት ውሰድ እንደዛ ምን ወዳቸው እንደነዛ ምን አፈቅራቸው ዶክተር አብይ ምንድነው ያደረጉት እኔ በሳቸው ላይ እምነት ማጣት የጀመርኩት በአደባባይ ወጣው ባልደራስ ባለራስ ይያልከ የምትል ከሆነ ጦርነት እንገባለን ሲሉ ካፋቸው ሲወጣ ያ እኔ ምን አይነት አድማጭ እንደሆነ አላቅም። ሳጨበጭብ ዛፊ ለብሳቸው የተቀመጠው አድርባይ ሳጨበጭብ ስሰማ እኔ ሆዴ ነው የቆሰለው። እንዴት ሰው ጦርነት እንገባለን ሲል ሰው ያጨበጭባል? ያውም ደግሞ ጦርነት የሚገቡት አዲስ አበባ በራሷ ልጆች ተስተዳደር። ይሄ እኮ በሕገ መንግስቱም ያለ ነው። ይሄንን ያለን ሰው ጦርነት እንገባለን ሲሉ ሌላ ስንት ነገር ለጦርነት እንዲያስገባ የሚችል ንግግር የተናገሩ የሳቸው የቅርብ ሰዎች ይያሉ። እንደዚህ ሲሉ ስሰማ አይ ኢትዮጵያ ዋጋ የለንም ነው ያልኩት። ያን ጊዜ ነው መጠርጠሬ።
ምናልባት አው ከዛም በፊትም ከዛም በኋላም በተደጋጋሚ በሚናገሯቸው ንግግሮች ይሄ ሹገር ኮትድ ሆነ በማር የተለወሰ የኢትዮጵያ ዊነት ስሜት እንዲኖር ይደረግና ከዛ በውስጡ በተግባር ግን በቅርብ ጊዜ አማራ ክልል ላይ የነበረውን ተቃውሞ ኢቭን ለዛ ጫጫታ ስልጣን በጫጫታ የስልጣን ጥያቄ ያደረጉት ያንን ነገር ራሱ
እኔ የምጠብቀው ከነኝ ከክቡር ሰው ከዶክተር አብይ ጠብቀ የነበረው ድሮ እንዳከበርኳቸው እንደወደድኳቸው ምጠብቀ የነበረው ምንድነው ያሉት? ስለ ህዝብ ሲናገሩ ስልጣን ላይ መጥተው ሰሞን የኢትዮጵያ ህዝብ ዝም ሲል እንደ ፈጣሪ እንደ እግዚአብሔር ሲቆጣ ሲጮህ እንደ አንበሳ ሲቆጣ እንደ ነብር መሆኑን መረዳት አለብን ነበር ያሉት ቃል በቃል በአደባባይ። አሁን ያ ህዝብ ልክ እንደ አንበሳ ሲጮህባቸው ጮኸታም ነው ያሉት። መልሰያችን ቃላቸው ነው ያጣሉ። እኔ እሳቸውን ቦ ምንድነው ማደርገው እንዴ? ህዝቤ ለምን ተቆጣ? ምንድነው ችግሩ? እስቲ ችግሩ ምንድነው ብዬ እጠይቃለሁ እንጂ የታባክ አንተ ምንም አታመጣም።
ጥያቄያቸውን ተቃውሟቸውን የስልጣን ጥያቄ ሁሉ አድርጎ በመውሰድ ስልጣን ይያዘው በመርጫና በመርጫ ብቻ ነው የሚል ማለት እውነት ነው። በመርጫ ነው የሚያዘው ግን ሁሉንም ተቃውሞ የስልጣን ጥያቄ አድርጎ ማሰብ ይሄ የአምባገነንነት ምልክትም ነው። በቃ ማንንም ሰው ሲናገር ስልጣኔን ሊወስድብኝ ነው ስልጣኔን ሊነካብኝ ነው ብቻ ሳይሆን
ለስልጣናቸው ይሄ ነው
ሁሉ። እሳቸው ደግሞ የሚለቋቸው ሰዎች አሁን ልክ እንደዚህ አይነት አጀንዳ ሲፈጠር በተለያየ መልኩ የሚለቋቸው ሰዎች አሉ። አንዴ ወይ ስለ ግብጽ እንዲወራ ይደረጋል ወይ ስለ ተለያየ ነገርና ዞሮ ዞሮ በጣም እንዳልከው ተቀናጅተው አንድ አላማ አላቸው። ለዛ አላማቸው በስት እየተንከሳቀሱ ነው። በዛ መካከል ብዙ የኢትዮጵያ ህዝብ እየተሸወደ ነው።
አንድ ምሳሌ ልጥቀስል እንዴት አርገው እየተናበቡ እንደሚሰሩ የአዲስ አበባን ሲሾሙ መጀመሪያ ይሄ የባውን ወደ ሚኒስቴር የምንድነው የማድን ሚኒስቴር ያረጉትን ሰው ሲሾሙ
ከጉጪ
ህግ አሳስለው አስቀድመው ቀየሯት በምክትል ከንቲባ እንዲተዳደር የሚል አስደረጉ። በማግስቱ እሱን ከሆለታ ነው ከታምጥቶ አስቀመጡ። እሺ እንዲህ አይነት እየተናበበ እየተሰራ ሀገሪቱ ላይ እንዲህ አይነት ተንኮል እየተሰራ ምርጫውን ደግሞ አሁን ያዲስ አበባ
ከዚህ ጋር ምናልባት አሁን አያይዤ ጠይቀ የፈለኩት እንደው ይሄ የወረራ አሁን አንድን አካባቢ ዲሞግራፊ መቀየር ምናም ብለው መጀመሪያ ላይ ሊክ ተደርጎ ወጣ እንት ነበር። አሁን ባልደራስ ባወጣው የቅድመ ምርጫ ግምገማ ዝም ብሎ ጥናት አድርጎ መራጭ ከሌላ ቦታ በመንግስት መኪና ጭኖ አምጥተው የምርጫ ካርድ ይወሰዱ እንደሆነ ሁሉ አጋልጧቸዋል።
ቦታው በጣም ደስ የሚለኝ እዚህ የባልደራሶች እንትን ላይ የቦታውን ስም እየጠቀሱ ነው። የት ቦታ የት ምርጫ ቦታ ቲኬቱን እንደው የምርጫ ካርድ የለም የሚለው ቦታ ላይ ምን ያህል ሰዎች በገፍ አስመጥተው ከአምቦና ከሰበታ የምርጫ ካርድ እንዳሰጡ በዝርዝር አለ። በዝርዝር የምርጫ ቦታው ስም ሰዎቹም እንዴት እንደሚያደርጉ የቪዲዮ ሁሉ አለ። እንዴ ፖሊሶች ለኦሮሚኛ ለማይናገር አንሰጥም የሚል እንትን የቀዱት ሁሉ አለ ማስረጃ። እንግዲህ እንደዚህ አይነት ሁኔታ በሚፈጸምበት ሀገር የብልጽግና ደጋፊዎች ሌሎችም ቢሆኑ ሌሎችም አሉ። አሁን ለኢትዮጵያ ይያሉ የሚጮሁ ግን አብረው ከስር ከስር የሚያተፈትፈዋሉ። እንዴት አርገህ ነው ዲሞክራቲክ የሆነ ሁለተኛ ምርጫ አካሂጃለሁ ልትል የምትችል?
ወይም ደግሞ ሌጂትሜት ወያኔ እንደውም አንድ እዚህ ላይ ባነሳ ወያኔ ምርጫ አጭበረብራል። ምርጫ የሚያጭበረብረው ግን ቆጠራውን ነው እንጂ ከምርጫ በፊት ምዝገባውን ቢያንስ ፌር ያደርገዋል። ማንም ሰው የምርጫ ካርድ እንዲወስድ ወይም ደግሞ ይሄ የቁጥር ማዛባት የዲሞግራፊ መቀየር ነገር የለባቸውም። ምክንያቱም ውጤቱ ላይ እንደሚቀይሩት ስለሚያውቁ ማለት ነው። እነዚህ ግን ገና ከውጤቱ ሳይደርስ ገና የምርጫ ምዝገባ ላይ
ግን የነዚህም ተምረው ነው አይ ቲንክ የተማሩ ይመስለኛል። ምክንያቱም ወያኔዎች ሲሰርቁ ምንድነው የሚያደርጉት? ዝም ብለው ይለቁና መጨረሻ ላይ ካርዱን ነው እንትን ምርጫ ውጤቱን ነው የሚይዙ
ኮሮጆውን ይሰርቁታል።
እነዚህ አስቀድሞ እዛ ከመድረሱ በፊት አስቀድሞ ፕሪ ፕሪፓሬሽን ነው
ማለት ነው። እዛ ነው ራሱ ዶክተር አብይ እኮ በዚህ ምርጫ እርግጠኛ ሆኜ የምነግራችሁ ኮሮጆ ይሰረቀ ማለት ኦኬ እነሱ ነው አይሰረቀ ምክንያቱም ኦሬዲ ምርጫው ተሰርቆ ኦሬዲ በተለያየ መልኩ
እኔ ማዝነው እስከዛሬ ድረስ ስንት አመት ሙሉ ለኢትዮጵያ ህዝብ አንድነት ለሀገሪቱ አንድነት ለህዝቧ እኩልነት ሲታገል የነበረው ሁሉ ዛሬ የግል ጥቅሙንና የዘር ጥቅሙን ያያየ በየሽሩ እንትኑ ሲገባና የህዝብ ያላግባብ ሲጨፈጨፍ እንዳላየ ያያየ ዝም ሲልና አብይ ሲል ያናደደኝ።
ምናልባት ህዝብ ብቻ ሳይሆን እዚህ ጋር አመድ ለምሳሌ እኔ በትክክል አንዳንድ ፓርቲዎች እና ኢዜማንም የመሳሰሉ ፓርቲዎች 3 4 በላይ አባሎቻቸው በተገለውባቸዋል በተለያየ ኦሮሚያ ክልሉስ ማለትና ቢያንስ ይሄ ራሱ በቂ ምክንያት ነው የምርጫው ውጤትን ለመተንበይ በጣም ቀላል ምክንያት ነው
መሰለ በጦርነት ላይ እንደዚህ አይነቱ ፈረንጆቹ ምን ይላሉ collateral damage ይሉታል ምንድነው የራስህ ጦር በስተት የራስን ወታደር ይገላል ያ collateral damage ነው የሚባለውና አላደለም በስተት የተደረገ ባሰ እንደዛ ቆጥረው ነው የሚያልፉት ብዬ ነው የምገምተው እንጂ እንደዚህ እየተገደለባቸው ያውም ተመራጭ አባል አይደለም ምን መራጭ አይደለም ተመራጮቻቸው ተገደሉባቸው እንቀጥላለን አይሉም የሆነ የተስማሙበት ነገር ሊኖር ይችላል አላውቅም ብዬ ነው የምገምተው ምክንያቱም አንዳንድ የሚወጡ ማስረጃዎችን ስታይ ኢቭን ራሱ ባንድ በኩል ጥሩ ሊሆን ይችላል ግን ባንድ በኩል ደግሞ ግራም ያጋባ ነው ለምሳሌኛ የምዚው ምርጫውስ የምንገባው ይላል ለማደላደል ነው ለወደፊቱ ለማዘጋጀት ነው እንጂ አሁን ለማሸነፍ አይደለም አይነት ኮኑቴሽን የሚሰጣ አነጋገር አላቸው እንዴት ምርጫውስ ላለማሸነፍ ብለ ተገባለን አይሆንም ሌላ ነገር ከሌለ በስተቀር እና ይሄ
ምናልባት ምርጫውን ራሱ ኦሮሚያ ክልል ውስጥ አይወዳደሩ ይመስለኛል ያ ፓርቲ አብዛኞቹ ፓርቲዎች አይወዳደሩ
ኦሮሚያ ክልል ውስጥ የአብይ ብልጽግና ፓርቲ ሮጦ 100 ሜትር ሮጦ እንደብቻውን ሮጦ እንደማሸነፍ ነው ምንም ነገር የለም አሁን ያለው ምንድነው አዲስ አበባ ነው አዲስ አበባ ደግሞ አሁን ትናንትና ማስረጃው ወጣ እንደወጣው ከሆነ ለምን እንደሚወራደሩም አይገባኝም ሁለት ለመናገር እኔ እስከዛሬ ድረስ ግደለም አዲስ አበባ እንደምንም ብለው 50 50 ምን ያገኛሉ አሁን ግን እንደምሰማው የምርጫ ካርድ ሰው ሊወስድ 5 6 ቀን የምርጫ ጣቢያዎቹን እየጠቀሱ ነው እንት 5 6 ቀን አንድ ሰው ተመላልሶ ማአት ሰው ተመላልሶ በምርጫው አካባቢ የለም ካርድ ይባላሉ እንግዲህ አንድ ሀገር ውስጥ ምርጫ ሲካሄድ የህዝቡ ቁጥር የአካባቢው ህዝብ ቁጥር ተቆጥሮ ስንት እንደሆነ ታውቆ በዛ መጠን የምርጫ ካርድ ተዘጋጅቶ ነው አሁን የዛ ያንድ አካባቢ ህዝብ ሲሄድ ምርጫ ካርድ የለም ይባላል የቴሊያ ካርድ ምክንያቱም ከሰበታና ከሆለታ ከተለያዩ አካባቢዎች ለመጡ የራሳቸው ሰዎች ሰጥተውታል ማስረጃ አለ እኔ ይሄን ስለጥላቻ ስላለኝ አይደለም አሁን አንዳንድ ደጋፊዎች እንደዚህ ያሉ ቁጭ ይሄን አህመድ እንደዚህ ያሉ ይያሉ ስማ እንትን ምንድነው ስማጥፋት እኔ እንኳን ስማይ ጠፋ አህመድ ነው የትም አይጠፋብኝ አላደለም የሐሰት ፕሮፓጋንዳ ላይ እንትን ሊሉ ይችላሉ የአብይ ደጋፊዎች የብልጽግና ደጋፊዎች ይሄንን ፋክት ግን መከራከርና አይደለም ቢሉ ደስ ይለኛል ቢያሳምኑኝ ደስ ይለኛል እኔም ምንኘው የሚያሳምነኝ ሰው ይሄ ነገር ትክክል አይደለም የሚለኝ ሰው ነው እንጂ ይሄ ዝም ብሎ የዘለለ ወዲያ ያለ የሚለው ስሜት አይሰጠኝም እውነቱ ይሄ አይደለም እውነቱ ይሄ ነው በነአብይ በኩል ያለው የሚሰራው ይሄ ነው ብሎ በፋክት ይሄ ደሞ ስም በማጥፋት አይደለም ይሄ ካራክተር አሳሲኔት በማድረግ አይደለም በፋክት የሚከራከር ሰው በጣም ነው የምፈልገው የምወደው የሚያን ነው ምክንያቱም ለመሳሳ ስተተኛ ነኝ ለማለት ፈልጋለሁ ነው አንዳንድ ጊዜ የማትወዳቸው ነገሮች መስለው ሲታዩ ያንን ስተት መሆኑን ትመኛለህ እንደው በተሳሳትኩት እኔም አሁን የምመኘው በተሳሳትኩ ነው የምለው ይሄን ምለው ነገር ስተት በሆነልኝ ነው የምለው የኔ እውነት መናገር ሳይሆን ቁም ነገሩ ለኔ የኔ ስተት ሆኖ ያ የምፈራው ስተት የምፈራው ነገር
ባይከሰት
ነው የምመኘው እና ይሄንን ፋክት ነው የሚሉ ቢቀርቡና ቢናገሩ በሰፊው ተፈልጉት ነገር ደስ ይለኛል
ምናልባት አው አድማጮቻችንም አስተያየታችሁ ካላችሁ እንደተለመደው ተሳትፎ እንድታረጉ እንጠይቃለን እዚህ ጋር አመድ አያይዤ መጠየቅ እንፈልገው አንድ ነገር አለ ለምን ምርጫ አሁን ለምሳሌ አንዳንድ ሰዎች ለምንድን ነው ብልጽግና ወይ ዶክተር አብይ አስተዳደር ምርጫውን የፈለገው ሲሉ ምናልባት ሌጂትሜት መንግስት መሆን የሚቻለው በመርጫ ብቻ ነው ስለሆነ ነው ብለስ የሚል መልስ ሰጣሉ። መንግስት እዚህ ላይ ምርጫውን የፈለገበትና ምናልባት በፊት በኮሮና ሰበብ እንዲራዘም ተደርጎ ነበር። አሁን ደግሞ ኢትዮጵያ ውስጥ በጣም የኮሮና ስርጭት በጣም እየበዛ የመጣበት ነው። በፊት ሲራዘም ኮሮና አልነበረም ማለት ይቻላል። አሁን በጣም በከፍተኛ ሁኔታ አገሪቷ ጦርነት ውስጥ ገብታለች ማለት እንችላለን። ሀገራችን ውስጥ ጦርነት ያለበት ወይም ደግሞ ስቴቱ ፌል ያደረገ ይሄደ ባለበት ወቅት ሀገርን ወደ ጋራ የሆነ የመስማሚያ ወይም ደግሞ ወደ ትራኩስ ከገባን በኋላ ይሻለም ምርጫውን ለምን በጣም አሁን የተፈለገበት ምክንያት ምን ይመስላል? ለምን ነው
እኔ እንግዲህ እኔ አንድ የተራ
ከኮሮናም ጋር አያይዘ
አንድ የተራ እንትን ግምት ነው ሳይንቲፊክ አናሊሲስ አይደለም ያሉትን ፋክቶች ሳይ ልክ እንዳልከው የኮሮናን ነገር ስትመለከት አንዱ ከተስተላለፈበት ባለፈው ጊዜ የኮሮና ሁኔታ ነው። ኮሮናው ኢትዮጵያ ውስጥ በባሰ ሁኔታ ላይ ነው ያለው ስለዚህ የመጀመሪያውን ምክንያት ያጠፋዋል። ሁለተኛ የፖለቲካ ሁኔታው በባሰ ሁኔታ ላይ ነው ያለው። አስቀያሚ ሁኔታ ተፈጥሯል ሀገራችን ካለፈው የባሰ ነው ሞር እንዳይደረግ ያደርጋል። ቢሆን አገርንና ህዝብን የሚወድ ስልጣን ላይም ያለ ይሁን ከስልጣን ላይ የለለ ተቃዋሚም ይሁን እነሱ እንደሚሉት ዶክተር አብይ እንዳሉት ምንድነው
ተፎካካሪ
ቢሆን ለሀገራችን ሁለቱም የሚያስቡ ቢሆን ለህዝብና ለሀገር የሚያስቡ ቢሆን ኖሮ በዚህ በቀውጢ ጊዜ ህዝቡን በዚህ በዝናቡ በምኑ በኮሮናው ተሰልፈ ይሄ ማጭበርበር እየተባለ በሚወራበት ጊዜ ምረት ከማለት ይልቅ እስቲ ጎበዝ ህታማቾች ወንድማቾች ነን ቁጭን በልና ለህዝባችንና ለሀገራችን የሚመኘው ስልጣኑን መያዙ አይደለም እንዴት እናድርግ ብሎ የሚመካከሩ ጥሩ ነው። እኛ እኔ ከዚህ በፊትም ያለው ነው ዛሬ ያለው አይደለም ኢትዮጵያ ድምጽ ሬዲዮ ደጋግመን ተናግረናል። ስልጣን ለመያዝ የሚደረግ ምርጫ ዋጋ የለውም ለህዝቡ። ስልጣኑን ዶክተር አብይ እንደያዙ ይቀመጡ 3ም 4 አመት ይቀመጡ ምንም እንትን የለውም። ኢትዮጵያው ስልጣን እኮ የምትይዘው ደሞዝ ለመቀበል ነው ሰርቶ ይብላ ሚኒስቴሩ ነው ደሞዝ እንትን የሚያልከው ካልተማረ ይማር የተማረና ትምህርት ዕውቀት ያለው ከሆነ ደግሞ በሚችለው ነገር ሰርቶ ይብላ ስልጣኑን ይቀመጡበት። ሆኖም ግን ይሄን በሚቀመጡበት 3ም 4 አመት በሚሆንበት ጊዜ ጠቅላይ ሚኒስትር አብይ ማድረግ ያለባቸው ሀገሪቱን ማረጋጋት እና ዋንኛው ሌላው ስራቸው ደግሞ የኢንስቲትዩሽኖችን የፖሊሱን የፍርድ ቤቱን የሚዲያውን ምኑን ያጠናክሩ። ኢትዮጵያ ውስጥ እኮ ህግ የለም አያሳዝናችሁም? አንድ ሰው አንገቱ ላይ ጠም ሽጉጥ የፈለገው ወንድ ሽጉጥ ተደርጎ በአደባባይ ሲ ምንድነው የሚለን ዓለም ምንድነው የሚለን?
በጦር ራሱ የሰመሪ ኤክስኪዩሽን ይባላል እንደ ጋዳፊ ያለ ሰው ራሱ ተይዞ ያለ ፍርድ ቤት ማንንም ሰው አንደኛ ወንጀለኛ ማድረግም ሁለተኛ ደግሞ መግደልም የሚያናደው ደግሞ ይሄን ለምን ዜና ወጣ ብለው እንደግመዋለን እንቀጥላለን ምንድነው አዲስ ነገር ብለው እነሱ መናገራቸው ነው።
ያየ በዚህ ላይ ባለፈው ጊዜ ፍርድ ቤቶች ራሳቸው ምንድነው ያሉት በእኚህ በማን ነው በፖለቲከኛው
ይደተዋያለው
ዳኛው ምንድነው ያሉት መጨረሻ እኔ ምን ላድርግ ነው የምትሉኝ እኔ ምን ጉልበት አለኝ ነው ያሉት አይደለም ምንድነው የተደረገው ጥፋተኛ አይደለም በውጭ ነው መከራከር ይችላል ሲባል ነጭ ለባሾች በር ላይ ፍርድ ቤት በር ላይ ተጠብቁና በሌላ በኩል እንፈልጋለን በሌላ ወንጀል እንፈልጋለን እስር ቤት ይከታሉ። መጨረሻ ላይ ዳኛው እኔ ምን አድርግ ነው የምትሉኝ ምን ላድርግ ነው ኃይል የለኝም አሉ። እዚህ ከደረስን አንድ ሀገር ምንድነው የሁሉ ነገር ይበላይ ምንድነው ህግ ነው የዴሞክራሲ የምኑ ዋናው እንትኑ ምንድነው ህግ። ዴሞክራሲን እኮ ምንታገለው ለምንድነው በህግ የተወሰነውን ነገር በህግ ስራ ላይ እንዲውል ነው ዴሞክራሲ ትልቁ እንትኑ ያ ነው። አሁን ፍርድ ቤት አንድ ሀገር 3 እንትን አላት ህግ አውጪው ህግ ተርጓሚው
ህግ አስፈጻሚው
ህግ አውጪው ህግ ተርጓሚው ህግ አስፈጻሚው ሶስቱም አንድና አንድ ከሆኑ ያቺ ሀገር ምንድነች? የፈላጭ ቀሯጭ ሀገር ነች ማለት ነው። በኢትዮጵያ ህግ መሰረት ፓርላማው የስልጣን ሁሉ የበላይ ነው። ግን ኢትዮጵያ ውስጥ የሚደረገው በአሁኑ ጊዜ ምንድነው? ዶክተር አብይ ይመጣሉ ፓርላማው አጠብቶ ይሽላል። ምንድነው እሱ ይሄ? ለምንድነው የታገልነው 30 አመት? ለዚህ ነው ወይ ትግሉ? ውጤቱ ይሄ ነው ወይ? የሰው ልጅ በአደባባይ ሽጉጥ አንገቱ የፈለገው ወንጀል ይስራ የናዚ ወታደሮች እንኳን የናዚ መሪዎች እንኳን
እስራኤል ሀገር ድረስ ሄደው በፍርድ ነው የተዳኙት።
የፈለገ ወንጀል ይሰራ በአደባባይ ሽጉጥ አንገቱ ላይ አሰረት ትደላለ።
እሱ ብቻ ሳይሆን እሱን ጀስቲፋይ ለማድረግ የሄዱበት ርቀት እና የሰባዊ መብት ኮሚሽን የራሱ የኢትዮጵያ ሰባዊ መብት ኮሚሽን ሪፖርት አውጥቷልና ለሱ ሪፖርት ምላሽ የኦሮሚያ ክልል ፖሊስ እና አቃቤ ጎር እና የሚባሉት ምንድነው ማለት ምላሽ ነሰጡት ስራችን እንዳንሰራ ህግ እንዳናስከብር ካንድ ወገን የታየ ሪፖርት ነቀረበው በተለይ በሰኞቹ ያዙሪያ እና ብዙ ያቀረበው ጽሑፍ አለ የሰባዊ መብት ኮሚሽንና እንዳልከው አሁን ለምሳሌ ተቋማት የሰባዊ መብት ኮሚሽን ምን ያህል ከድሮው ካሁኑ ወደፊት ከመናስበው ምን ያህል ጠንካራ ነው የሚለው ብዙ ነገር ይኖራል። ግን ተቋማቶቹ ሲጥሩ መልሶ የሚደቁሳቸው መንግስት ነው። ተቋማቶቹ እየተገነቡ አቅም ያመጡ ሲመጡ
ማረራል አንድ ተቋም ውስጥ ጥሩ ስራ
አለ እንዴት ነው ተቋም የሚገነባው በእንደዚህ አይነት ሁኔታ ውስጥ? አሁን ምናልባት
ችግሩ ያለው ልንገረው ዋናው ችግሩ ያለው እነዚህ በአባዱላ ተሰብስበው ተጠርተው ኦፒዲ ውስጥ የገቡ ወጣት ኦሮሞ መሪዎች ናቸው ተብሎ የተባሉት በራሳቸው በአባዱላ አባባል ነው ራሳቸው በጻፉት መጻፍ ነው ተመስገን ደሳለኝ ተናገረ። እነዛ ተማምለው ማንንም ማንንም ላይጎዳ ለኦሮሚያ ለምናደርገው የኦሮሚያን የበላይነት ለምናደርገው የኦሮሞን መብት ለማስጠበቅ ለምናደርገው ትግል ተቻችለን እንሰራለን ብለው ቃል የገቡ ናቸው። በዛ መሰረት ያንን ስራ ለማድረግ ያንን የሚፈልጉትን ዋና አላማቸውን የኦሮሞ ኢትዮጵያን በኦሮሚያ የበላይነት ለመመስረት ለሚያደርጉት ትግል ማንኛውንም ነገር ያካሂዳሉ፣ ማንኛውንም ድንጋይ ይፈነቅላሉ። ይሄንን ያልተረዳው ሌላው ኢትዮጵያዊ ሆይ ሆይ ይላል። አሁን ከኛ ከኔ ጀምሮ ነው ሆይ ሆይ እንል ነበር። አሁን ያ ችግር ማን ይችላል ኢትዮጵያን ምንድነው አንዱ ትልቁ እንትናችን ምንድነው ከምናለው ነጥብ አንዱ የኢትዮጵያን ሉዓላዊነት ነው ምንለው አይደለም? ኦፍ ኮርስ የወያኔ ፋሽስታዊ ወያኔ ያደረገውን እንትን ለመከላከል የተደረገው ጦርነት ለኔ ተገቢ ነው። ግን ከዛ በኋላ የሚደረገው ነገር አሁን ኤርትራ ሉዓላዊነታችንን ጥሳለች። አንድ ጀነራል በዩናይትድ ኔሽን ላይ የወጣ አንድ መግለጫ ሳነብ የኤርትራ ወታደሮች ለምግብ የሚሄደውን እርዳታ እንትን ያቆማሉ፣ ያቃጥላሉ፣ ይዘርፋሉ። እና ይሄን በተመለከተ ጀነራል ማን ነው የሚባሉ የኢትዮጵያን ጀነራሎች የዩናይትድ ኔሽን ይጠይቃቸዋል ይሄን ነገር አስቆሙልን ሲሏቸው ምንድነው ያሉት ጀነራል ስማቸውን ረሳሁት አለዛል የኢትዮጵያው ጀነራል ምንድነው ያሉት እስቲ ለኤርትራው ወታደሮች ልከንላቸዋል መልስ እየጠበቅን ይሄን በተመለከተ የሚሰጡንን መልስ እየጠበቅን ነው ተመልከተ እንግዲህ እሺ አሁን እኔ ይሄን በማለቴ ሰው እንዴት ነው ይሄ ድሩንካም ሊለኝ ይችላል ይሄ የኢትዮጵያ ጠላት ሊለኝም ይችላል የፈለገው ሊቸር ግን ፋክቱ ይሄ ነው። የኛ ሉዓላዊነታችን ተነክቷል በተወሰነ ደረጃ። እንግዲህ የኢትዮጵያ ጄኔራል ይሄን ነገር አስቆሙልን ብሎ ዩናይትድ ኔሽን እህል ለማድረስ ለኢትዮጵያ ህዝብ ሲል እስቲ ጠይቀናቸዋል የኤርትራው ወታደሮች የሚመለሱትን እየጠበቅን ነው መልሳቸውን እየጠበቅን ነው። ይሄ እንግዲህ በኦፊሻል የተቀመጠ ነው። ሉዓላዊነታችን አልተነካም። ምንድነው ያተረፈው? ይሄንን እሺ አንድ ሰው በሽታውን በትክክል ካልተናገረ ካንሰር ለያዘ ሰው ዝም ብለህ አልቬዶን አለኝ ብለህ አልቬዶን ብትሰጠው አይደለም የካንሰሩ መኖሩን ብቻ አይደለም የካንሰሩ መንስኤ ምንድነው ይሄን ካላወቅን በስተቀር ሶሉሽን አናገኝም ለበሽታችን። እንዳመረቀዘ መጨረሻ ላይ ያጠፋናል። እንዳንጠፋ ደግሞ ረጋ ብለን መነጋገር ማለት
ነው። ምናልባት ካንሰሩ የመጀመሪያው ትልቁ ሀገሪቷን በብሔር ፖለቲካ የመጀመሪያው አንደኛው አሁን ደግሞ ወደ ሃይማኖት እየሰፋ ያለ የብሔር ፖለቲካው ትልቁ ካንሰር ነው በያስባሉ። እሱን ደግሞ አንድ ሙሉ ትውልድ በተለይ ከ60ዎቹ ጀምሮ ያለው ትውልድ የሚያቀነቅነው አለ። ምናልባት በኢትዮጵያ ስም ደግሞ አሁን የበለጠ የሚያቀነቅኑት አሉ። እንደውም አስቸጋሪ ሆኖ አንዳንዱ የብሔር ፖለቲካ አጀንዳ ይዞ የሚመጣው ችግር የለውም፣ ምክንያቱም አጀንዳው ይታወቃል።
ኤግዛክትሊ
አሁን በኢትዮጵያ ፖለቲካ ስም በጣም በውስጥ ለውስጥ የሚንቀሳቀሱ የብሔር ፖለቲከኞች በፖለቲካ ፓርቲዎች
ቀስል አቶ ሽመልስ አብዲሳ የታወቁ ዘረኛ ናቸው። ማንም እንግዲህ ይሄ ዶክተር አብይም ደጋፊዎች ቢሆኑ እሳቸው ዶክተር አብይና አይንኩንጂ ሽመልስ አብዲሳ ጥፋተኛ እንደሆነ ያምናሉ። ብዙዎቹን ሰማቸዋለሁ። ምንድነው ያደረጉት ሽመልስ አብዲሳ በፌስቡካቸው ላይ የአርበኞች ቀን ሲከበር ሀገራችንን በጋራ ሆነን ኢትዮጵያችንን አርበኞቻችን ባደረጉልን ተጋድሎ እዚህ አድርሰውታል ወዘተ ወዘተኛ እንቀጥል እንግዲህ ተመልከት ከሁሉም የበለጠ የኢትዮጵያ አንድነት እንት ሆነው ቁጭ አሉ ሰውየው እዚህ እንዲቀልዱብናል
በጣም እኔ አሁን ወይዘሮ አዳነች አበበ በተለያየ ጊዜ ስለ ኢትዮጵያነት ስትመክር ስሰማት ማለት ያግለሸልሸኛል ለምን ማለት በየትኛው ሰዓት ነው ለኢትዮጵያዊ ስለ ኢትዮጵያነት እነሱ መመከር ነው ያለባቸው ኢትዮጵያነት ምን መሆን እንዳለ
እሷ ኢትዮጵያዊነት እኔ እስከማቀው ድረስ በማስረጃ ነው እኔ ሰዎቹ ኢንተርቪው ተደረገው በፊለፊት ቀርበው የሰራቸውም ስራ እያንዳንዱን ከኦሮሞ ውጪ ያለ አማራ በተለይ አማራውን ከመስሪያ ቤቷ ያባረረች የነቀለች አባረረች ሴት ነች ስትመለስ ልጠየቅ ምንድን ነው የመለሰችው አይ በየአካባቢው ሁሉም የራሱን ያስተዳድር በኔ በመሰራበት መስሪያ ቤት ነው ያለችው ይሄንን እንኳን ቀላል አርጋ ነው ያቀረበችው እንደዚህ አይነት ሰው ኢትዮጵያዊ እንዴ ኢትዮጵያዊ እኮ ማለት ዝንጉርጉር ነው አማራው ኦሮሞው ትግሬው ወላይታው ከምባታው ወዘተ ያ ሁሉ እኩል ነው መብት ያለው አለበለዚያ አንተ ሌላውን በሙሉ የጨፈለክ አንዱን ብቻ እንትን ይያልክ ኢትዮጵያ ብትለኝ አይሰማኝም ያልወለድኩት ልጅ አባቴ ቢለኝ አፈን ምንድነው ዳባለኝ ነው ምናምን ይላል
ምናልባት ቀደም ከተነሳንበት ጋሽ ታዲዮስ ታንቱ ስለ ወላይታ ቢያወሩ ኖሮ በርግጠኝነት አይታሰሩም በያስባሉ ምክንያቱም የሚጠበቅበት አንድ ሰው ስለ ብሔሩ ብቻ ማውራት ስለ ኢትዮጵያነት ማውራት ራሱ አሸባሪ ወይ ደሞ የተለያየ ወንጀለኛ ህጎች
ልትቀስል አሁን እዚህ ማን ነው የባልደራስ ያቀረበው ሪፖርት ላይ ምንድነው አንዱ ምን ነው ዛ ሪፖርት ላይ ሳይሆን አንድ ኢንተርቪው ያዳመጥኩት ላይ ምን ይላል ምርጫ ጣቢያ ቀርበው አዲስ አበባ ውስጥ የኢትዮጵያን ባንዲራ ይዘው ከ200 ሜትር ነው 300 ሜትር ይሆኑ አይተለከልም በህጉ መሰረት የምርጫውን የሚደግፉ ሰዎች ፖሊስ ገና ከሩቁ ባንዲራውን ሲያይ እየሮጠ ያሳደድ ጀመር የባልደራስ ደጋፊዎች ናቸው የኢትዮጵያን ባንዲራ የሚይዙት at the same time እዛው ያው ምርጫ ጣቢያ ነው የብልጽግና ፓርቲ ሎካል አይደለም ምርጫ ጣቢያው ላይ ብልጽግናን ምረጡ ይልና የዶክተር አብይን ትልቅ ስዕል ለጥፏል ምርጫ ጣቢያው ቤቱ ላይ ይሄ እንግዲህ የቱ ነው እኩልነቱ ምርጫ እኮ የዶክተር አብይም እንትን ብልጽግና መኖር አልነበረበትም እዛ ላይ የኢትዮጵያ ባንዲራ ገን ሲታይ ፖሊሱ የተንደረደረ ተሰብስቦ ፖሊሱ የተንደረደሩ እነዛን ደጋፊዎች ድምጥ ማጣቸውን አጠፋቸው ተመልከት እንግዲህ ይሄ ነው ወይ እኩልነት ይሄ ነው ወይ ኢትዮጵያ አንድነት ይሄ ነው ወይ የሚያሳዝን ነው ኢትዮጵያችን በዚህ ሁኔታ የፈለገ ይቆጣጥራታል ግን ሰላማችንን አንድነታችንን ብልጽግናችንን አያመጣልንም
እዚህ
ደግሞ በግልጽ መነጋገር መቻል አለብን የመጨረሻ መናገር እንፈልገው ስልጣንን ለማግኘት ሲሉ ምርጫም ሆነ ምን የሚሯሯጡ ካንቶች ናቸው ለኢትዮጵያና ለኢትዮጵያ ህዝብ የሚያስቡ ሳይሆኑ ለራሳቸው ለሹመትና በዛ በሹመት ሰበብ ደሞዝ ለማግኘት የሚፈልጉ ናቸው ለኢትዮጵያና ለኢትዮጵያውን የሚያስቡ ከሆነ ተው መገዳደሉ መቆም አለበት ህዝባችን አንድ ነው ምርጫ አይደለም ስልጣን አይደለም መሯሯጥ ያለብን ይሄንን ለወደፊቱ 3 4 5 አመት በኋላ ጥሩ ምርጫ እንዲደረግና ህዝቡ የፈለገው እንዲያደርግ ካሁኑ በጋራ ሆነን ምን እናደርግ ሰው እንዳይገደል ምን እናደርግ ኢንስቲትዩሽኖችን እንዴት እናጠናክር ራሳቸውን የቻሉ እንዲሆኑ ምን እናደርግ ማለት አለባቸው ከዶክተር አብይ ጀምሮ እስከ እሳቸው ምንድነው የተፎካካሪ ነው የሚሏቸው እስከ ተፎካካሪዎቹ ድረስ ይሄን እስካላደረጉ ድረስ ዛሬ አብይም ያሸንፍ ነገ ማን ነው ባልደራስም ያሸንፍ ዋጋ የለውም ምክንያቱም ኢንስቲትዩሽኖቹ በ ዴሞክራቲካሊ ቢልድ የተደረጉ አይደሉም ዋጋ የለው ይሄን አቋሜ
እና መሰግናለን አህመድ ውይይታችን መጀመሪያውን ከፍል ፕሮግራማችንን ጨርሰናል ቀጥሎ አንድ የመሸጋግራ ሙዚቃ ይኖራል ከዛ በኋላ ዜና ፕሮግራም ይኖራል አብራችሁን ቆዩ
Belle sai bene, io ho dei nani. ተማሪዎች ማጆች ከረፋዶ 11 ሰዓት ሆነል ከኢትዮጵያ ድምጽ ሬዲዮ ሳምንቷ በዜናሽ ቀጥሎ ይሰማሉ። ስድስተኛው ሀገራዊ ምርጫ ከተያዘለት ጊዜ ከሁለት እስከ 3 ሳምንታት ሊራዘም እንደሚችል የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ምርጫውን በተያዘለት ጊዜ ለማከናወን የማያስችሉ ምክንያቶች ለማስተካከል ሲባል ቀኑ እንደሚራዘም ነው ቦርዱ ያስታወቀው። የድምጽ መስጫውን ቀን ማራዘም ያስፈልገው የድምጽ መስጫ ወረቀት ህትመትና የመራጮች ምዝገባ የፈጀውን ተጨማሪ ጊዜ ለማስተካከል ሲባል መሆኑን ቦርዱ በመክንያትነት ማስቀመጡ ተዘግቧል። በተያዘ ዜና ቅርታ ምርጫው አዲስ አበባና ድሬዳዋን ጨምሮ በሁሉም የሀገሪቱ ክፍሎች በአንድ ቀን እንዲካሄድም ተወስኗል። ውሳኔ የተላለፈው የኢትዮጵያ ብሔራዊ ምርጫ ቦርድ ከተፎካካሪ የፖለቲካ ፓርቲዎች ጋር ባደረገው ውይይት መሆኑ ተዘግቧል። በውሳኔው መሰረትም ቀደም ሲል ሀገራዊ ምርጫ በተደረገ በሳምንቱ እንደሚካሄድ ቀጠሮ ተይዞለት የነበረው የአዲስ አበባና ድሬዳዋ ምርጫ ከሀገር አቀፉ ምርጫ ጋር ወደፊት በሚገለጽ ተመሳሳይ ቀን እንደሚካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ብርቱካን ሚደቅሳ መናገራቸው ተዘግቧል። ከሱዳን በሐምዳይት በኩል ወደ ሀገር ውስጥ ሊገቡ የነበሩ 320 የህወሓት ቡድን አባላት መደምሰሳቸውን የሀገር መከላከያ ሚኒስቴር አስታውቋል። ከ320 ውስጥ የተማረኩ የቡድኑ አባላት መኖራቸውንም ሚኒስቴሩ አስታውቋል። የሚኒስቴሩ የመከላከያ ኃይል ስምሪት ኃላፊ የሆኑት ብርጋዴር ጀነራል ተስፋዬ አያሌው ከመከላከያ ሰራዊት የተሰረቁና የወጡ ሳተላይት ስልኮች፣ የሬዲዮ መገናኛዎች እንዲሁም መዳንቶች በሰራዊቱ ቁጥጥር ስር መዋላቸውን ተናግረዋል። ቡድኑ ከሱዳን መከላከያ ሰራዊት አመራሮች ጋር ሲያደርገው የነበረውን ምስጢራዊ ግንኙነት የሚያመለክቱ መረጃዎች ተገኝተዋልም ብለዋል። የቡድኑ አባላት ከውጭ በሶስት ቡድን ተደራጅተው ሲንቀሳቀሱና ረጅም ቅድመ ዝግጅት ሲያደርጉ እንደነበር ብርጋዴር ጀነራል ተስፋዬ ገልጸው አንደኛው ቡድን መቀመጫው አሜሪካ ያደረገና አባላቱ ቀደም ብለው የመከላከያ ሰራዊት አባላት የነበሩና የሸሹ ነገር ግን ቡድኑ ሲደግፉ የነበሩ ናቸው ብለዋል። ሁለተኛው ቡድን በሱዳን ካርቱም ሆኖ ስልጣናቸውን የሚሰጥ ሲሆን ሶስተኛው በሀገር ውስጥ የነበረ ነው ብለዋል። በሰሜን ሸዋና በኦሮሞ ብሔረሰብ አስተዳደር ዞኖች ተፈናቀሉ ዜጎችን በዘላቂነት መልሶ ለማቋቋምና የወደሙ ቤቶችን ለመገንባት ወደ 1 ቢሊዮን ኢትዮጵያ ብር እንደሚያስፈልግ ያጣየና አካባቢው መልሶ ማቋቋም ግብረ ኃይል አስታውቋል። ግብረ ኃይሉ ሰሞኑን በሰጠው መግለጫ መልሶ በማቋቋሙ ሂደት ሁሉም ዜጋ የሚችለውን ድጋፍ እንዲያደርግ ጥሪ አስተላልፏል። ግብረ ኃይሉ ለጋዜጠኞች በሰጠው መግለጫ በሰሜን ሸዋና በኦሮሞ ብሔረሰብ አስተዳደር ዞኖች በተከሰተው ግጭቶች ብቻ ከ300,000 በላይ ዜጎች ከቀያቸው ተፈናቅለዋል፣ በርካቶችም ህይወትና ንብረታቸውን አጥተዋል ብሏል። በደረሰው ጥቃት ቤታቸው የወደመባቸው ወገኖች የክረምቱን ወቅት ሊቋቋሙት በሚችሉበት ደረጃ የሚገኙ ባለመሆናቸው ካለፉት 4 ሳምንታት ጀምሮ በክልሉ ምክትል ርዕሰ መስተዳድር የሚመራ ግብረ ኃይል ተቋቁሞ የተፈናቀሉ ዜጎችን መልሶ ለማቋቋም እየሰራ እንደሚገኝ በመግለጫው ተመላክቷል። የአጣየና አካባቢው መልሶ ማቋቋም ግብረ ኃይል ሰብሳቢ የአማራ ክልል ምክትል ርዕሰ መስተዳድር ዶክተር ፋንታው ማንደፍሮ እንዳሉት ኢትዮጵያውያን ለሀገር ሉዓላዊነት በጋራ መስዋዕትነት ከፍለዋል። ይሁን እንጂ ባለፉት 3 አስርተ ዓመታት በአገሪቱ በተዘራው የዘር ጥላቻ ዜጎች በማንነታቸው የጥቃት ሰለባ ሆነዋል ብለዋል። የተለያዩ አደረጃጀቶችን በየደረጃው በማቋቋም በአዲስ አበባ በተለያዩ ክፍሎች የሚገኙ የህብረተሰብ ክፍሎችና በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማስተባበር ለተፈናቀሉ ወገኖች ለቤት መስሪያ የሚያገለግሉ ቁሳቁስ የማሰባሰብ ስራ እየተከናወነ እንደሚገኝ ምክትል ርዕሰ መስተዳድሩ ዶክተር ፋንታ ማንደፍሮ ገልጸዋል። የሀብት አሰባሳቢ ግብረ ኃይሉ የዝርዝር የስራ እንቅስቃሴውንና አጠቃላይ የተሰበሰበውን የሀብት መጠን ባስቀመጠው የጊዜ ሰሌዳ መሰረት ለህዝብ ይፋ እንደሚያደርግም ተጠቅሷል። በትግራይ ክልል ያለው የሰብአዊ እርዳታ ስርጭት ክልከላና የሰብአዊ መብት ጥሰት ተቀባይነት የለውም በማለት የአሜሪካ ውጭ ጉዳይ መስሪያ ቤት ትናንት ባወጣው አዲስ መግለጫ አስታውቋል። የኢትዮጵያና የኤርትራ ወታደሮች ከዚህ ድርጊት እንዲቆጠቡ፣ ሁሉም ግጭቶች እንዲቆሙና ሰብአዊ እርዳታ ያለ ክልከላ እንዲደረስ መግለጫው አሳስቧል። የኤርትራ ጦር ሰራዊት በክልሉ መቆየቱ ለኢትዮጵያና ለቀጠናው መረጋጋት እንደማይበጅ የጠቀሰው መግለጫ አሁንም የኤርትራ ጦር በአስቸኳይ እንዲወጣ፣ የአማራ ክልል ልዩ ኃይሎችም ከክልሉ እንዲወጡና ምዕራባዊ ትግራይ ለትግራይ ክልል እንዲመለስ አሜሪካ ክልል ማሳሰቧ ተዘግቧል። በኦሮሚያ ክልል ደምቢዶሎ ከተማ ማማኔ ለንደሙ የተባለ የወንጀል ተጠርጣሪ ባሳለፍነው ሳምንት ከፍርድ ውጪ መገደሉን እንዳሳሰበው ኢትዮጵያ ሰብአዊ መብቶች ኮሚሽን በማህበራዊ ትስስር ገጹ ባሰፈረው አጭር መግለጫ አስታውቋል። የጸጥታ ኃይሎች ግድያውን በአደባባይ ለህዝብ ማሳየታቸውንም ኮሚሽኑ አውግዟል። ማናቸውንም ከፍርድ ውጪ የሆነ ግድያ እንደሚኮንን የገለጸው ኮሚሽኑ ህገ አስፈጻሚ አካላት ህጋዊ መንገዶችን ብቻ እንዲከተሉና መንግስት የማማኔ ግድያ በአፋጣኝ አጣርቶ እርምጃ እንዲወስድም ጠይቋል። የአዲስ አበባ ከተማ አስተዳደር ካስገነባቸው የ40-60 የጋራ መኖሪያ ቤቶች መካከል የንግድ ቤቶችን ወደ መኖሪያነት እየቀየራቸው እንደሆነ ዋዜማ ዘግቧል። በመሪ ሎቄ ጋራ መኖሪያ ቤቶች መንደር እስከ 80 የሚደርሱ ለንግድ ቤትነት ጨረታ ይወጣባቸዋል ተብሎ የሚጠበቁ ቤቶችን አስተዳደሩ ወደ መኖሪያ ቤትነት መመለወጥ ላይ ነው። ቤቶቹ ለምን ወደ መኖሪያ ቤትነት እንደሚቀየሩ ዋዜማ ያስተዳደሩን ህዝብ ግንኙነት ቢሮ ቢጠይቅም ምላሽ አለማግኘቱን ዘግቧል። በሱዳን ጥገኝነት የጠየቁት የኢትዮጵያውያን የቀድሞ ሰላም አስከባሪ አባላት በመስራቃዊቷ ከሰላ ግዛት ወደሚገኘው ጎርጎራ የስደተኞች መጠለያ እንደተላኩ የሱዳን ዜና ወኪል ሱና ዘግቧል። ጥገኝነት ጠያቂዎቹን ከሰሜናዊ ዳርፉር ወደ መጠለያው አውሮፕላን ተጓጉዘው ለተመድ የስደተኞች ከፍተኛ ኮሚሽነር ተሰጥተዋል። የትግራይ ተወላጆች እንደሆኑ የተነገረላቸው በዳርፉር የተባበሩ መንግስታት ድርጅት የቀድሞ ሰላም አስከባሪዎች 14 ሴቶችን ጨምሮ ብዛታቸው 120 እንደሆነ ዘገባው አመልክቷል። ከአጣየው ግጭት ጋር በተያያዘ ወንጀል ተጠርጥረው የተያዙ 81 ግለሰቦች ባልታወቀ ምክንያት መለቀቃቸውን የህዝብ ድንበር ተጠባቂ ተቋም አስታወቀ። ተጠርጣሪዎቹ ከላይ በመጣ ትዛዝ እንደተፈቱ ያስታወቀው ተቋሙ ድርጊቱ የህግ የበላይነት እንዳይከበር የሚያደርግ ነው ብሎታል። ግጭቱ ህዝብ ለህዝብ ነው የሚል ግምገማ እንደሌለው የህዝብ ድንበር ተጠባቂ ተቋም አስታውቋል። ተቋሙ ከዞኖቹ ያገኘውት እንዳለው መረጃ ከሆነ በግጭቱ የ303 ሰዎች ህይወት ሲያልፍ 369 ያህሉ አካል ጉዳት ደርሶባቸዋል። ከ1539 በላይ ቤቶችም ተቃጥለዋል። 50,000 በላይ ዜጎች ከቤት ንብረታቸው ተፈናቅለዋል ያለ ሲሆን የተፈናቃዮች ቁጥር በእርግጠኝነት አይታወቅም ብሏል። እንባጠባቂ በቤንሻንጉል ክልል በመተከል ዞን በኦሮሚያ ክልል በምዕራብ ወለጋ እየደረሰ ያለው ሞትና መፈናቀል መንግስትን በቸልተኝነት መውቀሱም ተዘግቧል። ስድስተኛው ሀገር አቀፍ ምርጫ ከቅድመ ምርጫ የመራጮች ምዝገባ ሂደት አንጻር ሲፈተሽ ነጻ መሆንና ፍትሃዊነት የሚጎለው መርሆችን ያልተከተለና በበርካታ ችግሮች የተተበተበ ነው በማለት ባልደራስ ለእውነተኛ ዲሞክራሲ ፓርቲ በአዲስ አበባ ከተማ በሚገኙ የምርጫ ጣቢያዎች የታዩ ተግዳሮቶችን የዳሰሰ ጥናት ይፋ አደረገ። ዳሰሳው የሸፈነው 218 የምርጫ ጣቢያዎች እንደሆነ ባለፈው አርብ ግንቦት 6/2013 ዓ.ም በራሳምባ ሆቴል በተካሄደው ጋዜጣዊ መግለጫ ተነግሯል። ለዳሰሳ ጥናቱ በርካታ ችግሮች ተለይተው የተዘረዘሩ ሲሆን ለአብነትም የሚከተሉት ተጠቅሰዋል። አንደኛ የአቃቂ ቃሊቲ ክፍለ ከተማ ወረዳ 9 ኮዬ ልማት በፍቅር ከብሎክ ከ739 እስከ 762 ኮንዶሚኒየም ምርጫ ጣቢያ 26 27 እስከ 700 ቤት 3 የሐሰት ምስክር እያቀረቡ የምርጫ ካርድ እንደሚያወጡ መረጃ እንደደረሳቸው፣ ቦሌ ክፍለ ከተማ ወረዳ 12 አባሻሜ ምርጫ ጣቢያ ቁማር ቤት አጠገብ ያለ ምርጫ ጣቢያ መሆኑ፣ የካ ክፍለ ከተማ ወረዳ 3 አስተዳደር ቀበሌ 18 አንድ ምርጫ ጣቢያ ልዩ ቦታ 18 ቀበሌ መዝናኛ ክበብ ምርጫ ጣቢያው መጠጥ ቤት ውስጥ መሆኑ፣ አዲስ ከተማ ክፍለ ከተማ ወረዳ 3 ምርጫ ጣቢያ 14 ጄሪ ኬክ ቤት ሄዳችሁ ውሰዱ የሚል ማስታወቂያ መለጠፉ፣ 49 አደባባይ ምርጫ ጣቢያ ተመዝጋቢ የለም ብለው ካርዶቹን ይዘው ሌላ ቦታ መሄዳቸው ተዘግቧል። ከሰንጠረዡ ለመረዳት እንደተቻለው የምርጫ አስፈጻሚዎቹ ተመዝጋቢዎች የለም ብለው ካርዶቹን ይዘው ሌላ ቦታ እንደሚሄዱ የጥናት ቡድኑ አረጋግጧል። ከዚህ በተጨማሪ ምርጫ ካርድ ሊሰጥባቸው በማይችሉ ቦታዎች ላይ ተመዝጋቢዎች ሄደው መውሰድ እንዳለባቸው በማስታወቂያ እንደሚገለጽላቸው ለመረዳት ተችሏል ብሏል። የምርጫ ጣቢያዎች የሚገኙበት ቦታ መጠጥ ቤት፣ ቁማር ቤት መሆናቸው ከምርጫ ሕጉ ጋርም እንደሚጻረር አስታውቋል። ከዚህ በተጨማሪም ብዛት ያላቸው ናቸው በርካታ የምርጫ ጣቢያዎች ተመዝጋቢዎች እየመጡ የምርጫ አስፈጻሚዎች 1500 መዝግበው የተዘጉ ናቸው በማለታቸው፣ ብዛታቸው 43 አያጸበል አካባቢ በበርካታ የምርጫ ጣቢያዎች ረዘም ላለ ጊዜ 1500 ሞልቶብናል በማለት ለምዝገባ የሚመጡ ተመዝጋቢዎችን መመለሳቸው፣ በጉለሌ ምርጫ ጣቢያ 16-17 በርካታ የምርጫ ጣቢያዎች በአንድ የምርጫ ጣቢያ ክልል ውስጥ ከአንድ በላይ ምርጫ ጣቢያዎች መከፈታቸው፣ ኮልፌ ምርጫ ጣቢያ 11 በበርካታ የምርጫ ጣቢያዎች ለብዙ ቀናት የምርጫ አስፈጻሚዎች 1500 ሳይመዘግቡ መዝጋታቸው፣ ኢየሱስ ቁጥር 2 የጋራ መኖሪያ ቤት ኮልፌ ቀራኒዮ ክፍለ ከተማ ወረዳ 1 ምርጫ ጣቢያ 10 በበርካታ ምርጫ ጣቢያዎች ለብዙ ቀናት የምርጫ አስፈጻሚዎች በተገነነ መልኩ ዘግይተው ወደ ስራ መግባታቸው ከተዘረዘሩት በርካታ ችግሮች መሃል ተጠቅሷል። ከላይ ባለው ሰንጠረዥ መረዳት እንደሚቻለው በርካታ ቁጥር ያላቸው ምርጫ ጣቢያዎች 1500 ምርጫ ካርድ ሰጥተው የዘጉ ሲሆን በዚህ አካባቢ የሚኖሩ ማህበረሰቦች የምርጫ ካርድ እንዳልወሰዱ ለማረጋገጥ ችሏል ብሏል ባልደረባ ወጣው መግለጫ። እነዚህና ሌሎችም ችግሮች መንግስትና ምርጫ ቦርድ ባስቸኳይ አስተካክለው መፍትሄ እንዲሰጡ አሳስቧል። የሳምንቱ አበይ ዜናዎች እነዚህ ነበሩ። ተቀሪ ፕሮግራሞች ጋር መልካም ቆይታ።
አድማጮቻችን ሁለተኛው ዙር የፕሮግራማችንን ጀምረናል። እንግዲህ በቀጠል እንግዳ ይኖረናል። ቀጥታ ከአህመድ ጋር አጠር ያለ ቆይታ ያደርጋል። በየመሃሉም ደግሞ የሙዚቃ ግብዣዎች ይኖርናል። ዮናስ የተወሰነ አስተያየት ብትሰጥ ስካውን በረበረም ቆይታና በፕሮግራማችን ላይ ብትለው ነገር ካለ።
እሺ አመሰግናለሁ ቢኒ። እኔ እንግዲህ ሀሳብ መስጠት እንፈልገው በተለይ ቀደም ከተናገራችሁት ከ ምርጫ አስፈላጊነቱ ጋር አሁን ደግሞ መንግስት ለምን በአሁን ሰዓት ምርጫው አካሄደዋል? እኔ በትብታዬ መንገድ ምርጫ ሳይደረግም ሀገሪቱ ውስጥ ላይ ቅቡልነት ያለው መንግስት የለም ነበር። ምንም መንግስት የመንግስትነት ስልጣኑን ቦታ ቢይዝም በሀገሪቱ ላይ በተለያየ አካባቢዎች ላይ መፈናቀሎች አሉ። ዘር መሰረት ተደርጎ ማንነት መሰረት ጥቃቶች አሉ። በተለይ ደግሞ የትግራይ ጦርነት የፌደራል መንግስት ነው የትግራይ ጦርነት ወደ ጦርነት እንዲገባ ያደረገበት ዋናው ኢንሲደንት ምክንያት የምርጫ ጉዳይ ነበር። የፌደራሊስት ኃይሎች በተለይ ከመስከረም 30 በኋላ መንግስት የለም ስለዚህ ምርጫ መደረግ አለበት ብለው እነሱ ምርጫ አደረጉ። መንግስት ደግሞ ከመስከረም 30 በኋላም በቀጣይ ጊዜያትም መንግስት አለ ብለው አወጀ። ያ በርግጥ መንግስት የመንግስትነት ጊዜውም አልቆም ነበር። ከዛ በኋላ አሁን ባለው ያገሪቱ ሁኔታ አለ። በተለይ የሱዳን ከተኛ ወረር አለ። የግብጽ የጃዙር ጦርነት አለ። አሁን ውስጥ ያለው የእርስ በርስ ኮንፍሊክት የቤር መሰረት ግጭቶች አሉ። ከትግራይ ጋር ፒዩር የሆነ ጦርነት ተካሂዷል። ኮሮናውን በመሃል ኢትዮጵያን ያመሳት ነው የሚገኘው። ከዚህ ከነዚህ አንጻር እኛም ስንጎትት እነሱም ስንጎት መጓት ሆኖ መሳሳብ ይኖርልና በተረጋጋ መንፈስ ሰላማዊ ሆነ መንገድ ምርጫው ተካሂዶ የትኛው የፖለቲካ ፓርቲ ያሸንፍ ሀገሪቱ ከተቆጣጠረ በኋላ ወደ መረጋጋት ዘንድ እንሄዳለን በያስባለውና ይሄ ነው አሁን ነው ያለው ችግር የታየ ማለት ነው።
ስለዚህ የኢትዮጵያ ውስጥ ያለው ችግር በምርጫ ይፈታል ወይ ደግሞ ምርጫ ኢትዮጵያውን ለገባችበት ቀውስ መውጫ መንገድ ምርጫ ነው ወይስ ስልጣን ማደላደያ ነው? ምክንያቱም ሁለት አይነት መንገድ ነው ያሉት፣ ሁለት ሐሳቦች አሉ። አንደኛ አንዳንዶቹ የሌጂቲሜሲን ጉዳይ ያነሳሉ፣ የቅቡልነት አንተ ያልከው ማለት ነው፣ በምርጫ የሚገኝ ቅቡልነትና ኢትዮጵያ ውስጥ ደግሞ እስከዛሬ ድረስ በነበረው የኢትዮጵያ የፖለቲካ ታሪክ በምርጫ አይደለም ቅቡልነት የሚገኘው። ምርጫ እንደ ዲሞክራሲያዊ መሳሪያ ወይም ማሟላት ስላለባቸው ምርጫ ቦርድ እንደ ተቋም ተገንብቶ ነገር ግን ስራው የፓርቲ አገልግሎት ነው የሚሰጠውና ኢትዮጵያ ለምርጫ የተዘጋጀች ሀገር ነች ወይም ደግሞ በሌጂቲሜሲ የኢትዮጵያ ችግር ይፈታል ብሎ ለማሰብ ችግሮቹን ማየት ጠቃሚ ነው። ምክንያቱም የኢትዮጵያ ችግሮች አብዛኞቹ የመንግስት ቅቡልነት ችግር አይደለም። መንግስት ስለተመረጠና ስላልተመረጠ አይደለም ኢትዮጵያ ውስጥ ያሉ ችግሮች አሉት። ኢትዮጵያ ውስጥ ያለው ችግር ተቋማት ያለ መኖር ወይም ጠንካራ ተቋማት አለመኖር። የትኛው መንግስት ቢመጣም ቢሄድም ተቋማት ባሉባቸው ሀገሮች ላይ ምርጫ የፖሊሲ ጉዳይ ነው የሚሆነው። ኢትዮጵያ ውስጥ የምርጫ ፓርቲዎች ሲከራከሩ ስለየትኛው ፖሊሲ ሲከራከሩ አይተናል? ለምሳሌ ሀገሪቷ 85% የግብርና አግራሪያን ካንትሪ ነው። ስለ ግብርና ፖሊሲያችን ሲነጋገሩ ነው ሲከራከሩ አለ።
አይ በፊትም እኛ በደም ያመጣነውን የስልጣን ሁኔታ በወረቀት አናስርክም ብሎ በፊት የነበሩት የህወሓት የዲግ አመራሮችም በሚዲያ ላይ ሲናገሩ ነበር። ኢህአዲግ ወረደ በኋላም በተለይ ህወሓት መቀሌ ከገባ በኋላም አሁን ያለው ብልጽግና እንደ ብልጽግና ሳይሆን እንደ ኢህአዲግ ሆኖ ሀገሪቷን ከተረከበ ጀምሮ ምርጫ ሳይደረግም ሰላም የለም ኢትዮጵያ ውስጥ ላይ። ዘር መሰረት ያደረጉ ጥቃቶች ነበሩ። በውስጥ መፈናቀል ኢትዮጵያ በዓለም ቀዳሚዎቹ ከምትባል ከሶሪያን አስቀድማ የምትገኝ ሀገር ነበረች። መፈናቀሎች አሉ፣ ምኖች አሉ። ነገር ግን እኔ ያ ሳይሆን ይታየኝ አሁን ባለው የሀገሪቷ ውጥረት
ምናልባት የምርጫ
ለምሳሌ አሁን የፌደራል ሳይሎች የምትላቸው ሌሎች የፖለቲካ ፓርቲዎችም የምርጫው መራዘም በቀላሉ ተቀብለው አምነውበት ሀገሪቷ እንድትቀጥል ወይም ደግሞ ሰላም እንዲፈጠር ያደርጋሉ የሚል እምነት የለኝም በራሴ። በሌላ አንግል ደግሞ በመንግስት ዘንድ ስታይ በተለይ ከፖለቲካ ፓርቲዎችና ከውጭ ኃይሎችም ከነህዋትም አልከ ወይ ደግሞ የነዚህ ምራባውን እንደሚሉት ወደ ድርድር ገብቶ ስልጣንን አጋርቶ ሀገሪቷን በሰላም ያስቀጥላል የሚል እምነት የለኝም። አሁን ያለው የኦሮሞማ መንግስት የሚመራው የስልጣን ያዘው አካል በቀላሉ ስልጣን ለማሳለፍ ፍላጎት የለውም የኔ እይታ ማለት። ስለዚህ ያኛውም የጎተተ ይሄኛውም የጎተተ መሳሳፍ ሄዶ ወዳልሆነ ነገር ውስጥ እንዳንደርስ ይስማኛል አሁን ባለው የሀገሪቷ ሁኔታ ላይ።
ምናልባት እኔ አሁን ብዙዎቻችን ምርጫ ሲባል ምናስበው ወይም ደግሞ ምርጫ የመሰረታዊ ነገር ምርጫ ሁለት የተለያዩ ፖሊሲ ያላቸው ያስተዳደር ስልት ያላቸው በተለይ አገሪቷ በመተዳደርበት ዋነኛ በሚባሉ ነገሮች ላይ የመሬት ፖሊሲ ሊሆን ይችላል፣ የውጭ ግንኙነት ፖሊሲ ሊሆን ይችላል። አሁን ብልጽግና ከኢሃዲግ የተለየ ፖሊሲ የለው በኦልሞስት ሁሉም ፖሊሲዎች ተመሳሳይ ናቸው ምንም ስለዚህ እኔ አሁን ኢትዮጵያ ውስጥ ምርጫ የትኛው ብሔር ወደ ስልጣን ይምጣ የሚለው ነው እንጂ ምን ተይዞ ወደ ይቀጠላል ስለዚህ ሱሶች ኢትዮጵያ እንዳትፈርስ ምርጫ ያስፈልጋል ሲሉ ይሄው ፖሊሲ ከሆነ ከምርጫ በኋላ የሚቀጥለው ይሄው ተቋም ከሆነ ከምርጫ በኋላ የሚቀጥለው ምንድነው ላይክ ይዞ የሚመጣው መልካም ነገር ምክንያቱም የፖሊሲ ለውጥ ያገሪታ የመሰረታዊ ችግር የሆነውን የህገ መንግስት ሳይለወጥ የብሔር ፖለቲካ ሳይለወጥ ምርጫ ተካሄዶ ይሄው ፖሊሲ የሚቀጥል ከሆነ እንዴት ነው የብሔር ለውጥ የሚመጣው ከየት ነው
አሁንም ምን አለ መሰለ የብሔር ፖለቲካውን ሆነም የህገ መንግስቱን አሁን ያለው የመንግስት የፌደራል መንግስት ወይም ደግሞ የፌደራል ስርዓትን ዘረጋል የሚለው ብልጽግና ፓርቲ የህገ መንግስቱ ላይ ድርድር የለም ይላል እንዶም በተለይ ያማራ ብልጽግናዎች በተደጋጋሚ በመድረኮቻቸው ላይ ያነሳሉ አንዱ ልንቀይር መፈልገው ነገር ህገ መንግስት ነው ህገ መንግስት ያማራን ህዝብ እንደጨቋኝ አድርጎ እንደበዝባዥ አድርጎ ያያልና ይሄ በተለይ ህዋታዊ ትርክት ያለበት ህገ መንግስት አንቀበለውም ይላሉ አሁን ያለው ስልጣን ላይ ያዘው የ4 ኪሎ መንግስት በቤተ መንግስትን መልክ ስልጣን ላይ ያዘው ትልቁን መንበር ስልጣን ያዘው አስተዳደር ደግሞ ይሄን ህገ መንግስት ይፈልጓልና አሁን በሂደት ላይ on the process ይሄ መንግስት ተቀይሮ ካልተቀየረ በስተቀር ምርጫ ተደርጎ ወዴላ ወደ ፍታዊ ነገር ካልገባ በስተቀር አገሪቷ ተረጋጋልሽ ያላምንምሽ አድማጮቻችን የቀጣ የስልክ መስመር ውይይታልን ወደዛ እናልፋለን
አድማጮቻችን እስቲ እንግዲህ መስመር ላይ እንግዳለን መስመሩ በደንብ ከሰራ ኢትዮጵያው ሲዘምባል መሰለኝ እንሞክራለን ሃሎ ተናስተልኝ
ተናስተልኝ አሁን
አድማጮቻችን አሁን ከኛ ጋር የሚገኘው ብዙዎቻችሁ ኢትዮጵያኖች የምታውቁት ስዊድን የነበረው ዘሌ ነው ዘሌ ጸጋስላሴ ባሁን ጊዜ ኢትዮጵያ ውስጥ በአዲስ አበባ ለአዲስ አበባ በባልደራስን ወክሎ ከሚወዳደሩት አንዱ ነው እንግዲህ በቅድሚያ ዘሌ የጓዳችን የወንድማችን ያበራዳሙን ሞት ስትሰማ ምን ተሰማ
አምዲየ በቅድሚያ ላንተም ለራዲዮ ዝግጅት አባላቶችም እንዲሁም ደግሞ ለሁሉም ሲዱ ለሚገኙ ወዳጆቻችን ሰላምታ ለማቀረብ ወዳለሁኝ የወንድማችን ያበረን ሀዘን በሰማው ጊዜ በእውነት እጅግ በጣም ጥልቅ ሀዘን ነው የተሰማኝ እንደምታውቀው ሱዲን በነበረበት ሰዓት በጣም ጠንካራ ወዳጅነት ነበረን እንዲሁም ደግሞ ለሀገራችን ፍትህ ዲሞክራሲ እና ነጻነት አብረን በጋራ እንታገል ስለነበረ እንደዚህ አይነት አደጋ ይገጥመዋል ብዬ አላሰብኩም ነበር አክስ በማናስበው ጊዜ ሁላችንም ዋቾች ብንሆን አገሩ ላይ ገብቶ በሚያምነው አይነት መንገድ አስተዋጽኦ ያደረገ ለሀገሩ አስተዋጽኦ ያደረገ ስለነበረ በእንደዚህ አይነት ሁኔታና በእንደዚህ አይነት ጊዜ እንደዚህ አይነት ችግር ይገጥመዋል ያስበሳ ነበር በጣም ጥልቅ ሀዘን ነው የተሰማኝ ሲዲም ለሚገኙ ወገኖቻችን በወቁቱ ባለቤቱንም ባላገኝ ደውዬ ሀዘን ገልጫለሁኝ እዚህ ማዲት ኢትዮጵያ ውስጥ እንደዚህ ደግሞ ለመጡት ወንድሙና ዘመዱ አዘን እንገልጫለሁኝና በጣም ጥልቅ አዘን እየተሰማኝ
ዘሌ ባሁን ጊዜ በተለያዩ ሶሻል ሚዲያዎች ያየነ ነው ኃይለኛ ፉክክር ያደረክ ነው አዲስ አበባ ለመመረጥ በባልደራስን ወክለ ዘሌ እኔማቅህ በብዙዎቻችን የምናቅህ አውሮፓ ያለህ ስዊድን ያለህ የግንቦት 7 አመራር አካባቢ ስዊስዱኑ ስትሳተፍ ነበር ምናቅህ ምንድነው ለባልደራስ እንድትወዳደር ያደረገ
አው ስዊድን በነበርኩበት ሰዓት ካልከው ንቅናቄ ጋራ ወይም ደግሞ ካርቦን ግንቦት 7 ጋራ አባለም አመራርም ሆኜ እንቀሳቀስ ነበር ከዛ በኋላ ግን ያው አገር ውስጥ ከገባን በኋላ ወይም ደግሞ ካርቦን ግንቦት 7 ወደ አገር ውስጥ ሲገባ ንቅናቄው ቀልጦ ወይም ደግሞ ዲዞልቭ ሆኖ ሌላ ፓርቲ ተመስርቷል እኔ ከአዲስ ከተመሰረተው ፓርቲ ጋራ በተለያየ ምክንያት አልተዋሃድኩም ወይም አልተቀላቀልኩም ነበር ነገር ግን በሂደት ደግሞ እንደው አገርስኩችዬ ወደ ያገሪቷ ፖለቲካ ከታተል ስለነበረ የባልድራስ አማራሮች ወይ የባልድራስ ሰዎች ባልድራስ ከመመስረቱ በፊት አዲስ አበባ ውስጥ ያለውን ችግር በተነቃቄ ነክሰው አውጥተው የአዲስ አበባ አስተዳደር የተሿመበትን መንገድ በመቃወም አዲስ ንቅናቄ አቋቁሞ ነበረ። ያኛው ደግሞ ቀድሞ ቅድም ለመግለጽ የሞከርኩት አዲስ ተቋቋመው ፓርቲ ወይ ደግሞ መጀመሪያ ላይ የነበረው የንቅናቄው አባል ያረጁ 7 አመራሮችና አባላቶች ከዚህ እንቅስቃሴ በተቃራኒው መንገድ ይመስል እንቅስቃሴ ያደርጉ ስለነበረ ያግሪቷ ላይ የነበረው ወቅታዊ ችግር በደንብ የተረዳው ያረጁ ግንቦት 7 አዲስ ተቋቋመው ግሩፕ ወይ ደግሞ አመራሮች ሳይሆኑ አሁን የባልድራስ ተብሎ የተቋቋመው በፊት ደግሞ በአዲስ አበባ ጉዳይ ላይ ተቋቁሞ የነበረው ንቅናቄ ትክክለኛ ያገሪቷን ወይ ደግሞ አዲስ አበባ ላይ ያለው የፖለቲካ ሁኔታ ተረርቷል በየ በማሰብ ነው ወደዚህ እየተቀላቀልኩት። ምን ለማለት ነው ባጭሩ፣ አዲስ አበባ ላይ ያለው ሁኔታ በጣም አሳሳቢ ስለሆነ ይሄንን ደግሞ አሳሳቢ ችግር በደንብ ተረርቶ ህዝቡን በማደራጀት እንቅስቃሴ እያደረገ ያለው ባልድራስ ስለሆነ ነው ከባልድራስ ጋራ አባል ሆኜ አሁን ያለው የምርጫ እንቅስቃሴ ውስጥ የገባሁት።
ምንድነው አዲስ አበባ ውስጥ የነበረውን ችግር የተረዳው ስትል ምን አይነት ችግር ነበር? ሌሎቹ ያልተረዱት ምንድነው? ባልደራስ የተረዳው ምንድነው?
በመጀመሪያ እንግዲህ ባልደራስ ከመቋቋም በፊት ነው ብያልኩትና ባልደራስ ከመቋቋም በፊት ጠቅላይ ሚኒስትሩ የአዲስ አበባን የከንቲባ በመረጫ መንገድ በመለወጥ ጊዜያዊ ከንቲባ በሚል ከሌላ አካባቢ ላይ ከንቲባ ሹሞ ነበር አዲስ አበባ ላይ። ይሄ አንዱ መነሻ ነበር። ከንቲባ ሹሞበት መንገድ ተገቢ አይደለም የሚል እንቅስቃሴ ነው የመጀመሪያው እንቅስቃሴ። እና አዲስ አበባ የራሷ የሆነ ተወካይ የራሷ የሆነ ከንቲባ ስለሌላት በማላደራ ተቋቁሞ የአዲስ አበባ ጉዳይ መታየት አለበት የሚል እንቅስቃሴ ነበር የመጀመሪያው እንቅስቃሴ። እና እሱ ደግሞ በእምነት ትክክለኛ ስለነበረ ታስተውሳለህ ወይም ሁሉ ሰው ያስተውሳል የማስተው ከየአሁን አለው በጠቅላይ ሚኒስትር አብይ የሚመራው መንግስት ከቋቋም በፊት ወያኔ ወይም ደግሞ ኢሃዴግ በነበረበት ሰዓት ላይ በተወሰነ ደረጃ አዲስ አበባ ውስጥ ከአዲስ አበባ ህዝብ የተመረጠ ምክር ቤት ነበር ለአዲስ አበባ አስተዳደርና ከዛ ምክር ቤት በቀጥታ የሚወጣ ከንቲባ ነው የሚሾም የነበረው። ምንም እንኳን በዛንም ወቅት በጠቅላይ ሚኒስትሩ ቢሮና በበላይ የመንግስት አካላቶች አዲስ አበባ ምክር ቤት ላይ ተለያየ ተጽዕኖች የነበሩ ቢሆንም በአንጻራዊ ስታይ አትሊስት የአካባቢው ህዝብ የመረጠው ወይም ደግሞ የከተማው ህዝብ የመረጠው ከንቲባ የመውጣት እድል ነበረው። እና ያቀርቶ በፖለቲካዊ ስልጣን ስለሆነ ከንቲባ የተሾመው እሱ ነው አንዱና መሰረታዊ ጥያቄ ሆኖ የተነሳ የነበረው። ከዛ በኋላ ግን በተግባራዊ ነገሩ ደግሞ ሲታይ አዲስ አበባ ነዋሪዎች ወይም ደግሞ እኛ አዲስ አበባ የምንላቸው በተለያየ አይነት መንገድ የተለያዩ ተጽዕኖች ይደረጉ ነበር። ታስታውስ እንደሆነ የመጀመሪያው ትልቅ ችግር በቡራዩ አካባቢ ተደርጎ የነበረው ነው። በቡራዩ አካባቢ ላይ በወቅቱ ማነታቸው ያልታወቀ በኋላ ግን በተለያየ አይነት መንገድ ማን እንደሆነ የተረጋገጡ ኃይሎች እዛ አካባቢ ያለውን ሌላ ማህበረሰብ ተወላጅ መጤ በማለት ሲያርዱ ሲጨፈጭፉና ሲያሰቃዩ የአዲስ አበባ ወጣቶች ደግሞ አዲስ አበባዎች ይሄ ነገር ተገቢ አይደለም፣ ይሄን ጉዳይ መንግስትም ተከታትሎ መፍትሄ ሊሰጠው ይገባል ብለው ጥያቄ ማስተታቸው በመንግስት አፍሰው ፍርድ ቤት ሳይቀርቡ ለረጅም ጊዜ የእስርና የእንግልት ይሄን ብቻም ሳይሆን ደግሞ በወቅቱ ባደረጉት ሰላማዊ እንቅስቃሴ ከአምስት በላይ ወጣቶች ተገድለው ነበረ። እነዚህ ሁሉ ችግሮች እንደ ችግር አንስቶ የሚጮህ ኃይል አልነበረም። የነበረውም የፖለቲካ ፓርቲዎች ይህን ነገር ለመጋፈጥ ፈቃደኛ አልነበሩም። ነገር ግን የዚህ የባላደራ ብሎ ራሱን ያቋቋመው በኋላ ባልድራስ የሆነው ስብስብ እነዚህን ችግሮች ለህዝብ ማቅረብ ትግል ያደርግ ነበር እና እነዚህ አይነት ችግሮች ነበሩ አዲስ አበባ ላይ በወቅቱ የተከሰቱት።
አሁን አንተ ስታስረዳ በቡራዩ አካባቢ መጤ ብለው ገደሏቸው ብለሃል። መጤ ማለቱ ምንድነው ጥፋቱ ወንጀሉ? ፕሮፌሰር የኢዘማው መሪ ብርሃኑ ነጋ አማራው መጤና ሰፋሪ ነው ብለው የለም እንደ ሰሞኑን?
አሁን ላይ እንግዲህ በኢትዮጵያ ኮንቴክስት በአለም ኮንቴክስት ተበለከተው በአንድ ሀገር ላይ የሚኖር ሰው በዚህ አይነት መንገድ ዲስክሪሚኔትድ ሲሆን የሚያስከትለውን የፖለቲካ ችግር የሚያስከትለውን በዜጎች ላይ የሚያስከትለውን ተጽዕኖ መረዳት በቀላሉ የሚቻል ነው የሚመስለኝ። በእኛ ሀገር ላይ ግን እኛ እንደምናውቀው ምንም እንኳን የብሔር ብሔረሰብ ህዝቦች የሚል የፖለቲካ ትንታኔ ወይም ደግሞ የሆነ ናሬቲቭ ቢኖርም ሁሉም ኢትዮጵያውያኖች በሁሉም ክልል ላይ እኩል መብት አላቸው ብለን ነው የምናስበው። ይሄ ያለው የፖለቲካ አስተሳሰብ የብሔር ቢሆንም እንኳን እና በአንድ ሀገር ላይ ኢትዮጵያዊ መጤ ወይም ደግሞ በሌላ ቦታ ላይ የተወሰነው ህብረተሰብ ክፍል ነባር መባሉ ተገቢ አይደለም የሚል ነው ልዩነት ያለን አሁን ካነሳቸው ስብስቦችም ጭምር። እና በኢትዮጵያ ውስጥ በተለይ ደግሞ አሁን በአዲስ አበባ ውስጥ አዲስ አበባ ሁሉም ሰው እንደሚረዳው ወይም ደግሞ ታሪክ በግልጽ እንደሚያስረዳው በምንም አይነት ሁኔታ ወይ ደግሞ በየትኛውም ጊዜ የአንድ ብሔር ሆና አታውቅም። ሶ የአንድ ብሔር ሆና የማታውቅ ሀገር ወይም ደግሞ የሆነ የተለየ ህብረተሰብ ክፍል ሀገር ሆና የማታውቅ ሀገርን በተለያየ አይነት መንገድ ራሳቸውን አብዝተው የተቀመጠ የህብረተሰብ ክፍል ሌላውን ህብረተሰብ ክፍል መጤ ማለቱ ተገቢ አይደለም ብለን የምናስበው እና ይሄ ናሬሽን ይሄ ትርክት በራሱ ትልቅ የፖለቲካ ስህተት ነው ወይም ደግሞ ከአንድ ፖለቲከኛ የሚወጣ ነው ብለንም መቀበል የምንችለው ነገር አይደለም። በእኛም እምነት ወይም ደግሞ እኔ በግሌም በማምነው እምነት ኢትዮጵያውያን በየትኛውም ቦታ ላይ የተለያየ የአኗኗር ወይም ደግሞ የተለያየ የባለቤትነት ስሜት ይሰጣቸው አንዱ መጤ አንዱ ነባር ሊባል አይገባውም የሚል ነገር ነው ያለው እና የቡራዩ ላይ እንደምታስታውሰው ደቡብም ተወላጆች እንደዚሁም ደግሞ ከተለያየ ብሔር ብሔረሰብ የነበሩ በዛ ቦታ ላይ ሀብታቸውን አፍሰው በህጋዊ መንገድ የመኖሪያ ቦታ ይዘው የሚኖሩ ነበሩ። በወቅቱ በነበረው የፖለቲካ ትኩሳት አሁንም በአንዳንድ ቦታ ላይ የምናየው በጽንፈኞች እንቅስቃሴ እነዛን የብሔረሰብ ተወላጆች ወይም ደግሞ እነዛን ኢትዮጵያውያንን ነው መጤ ብለው ያደረጉት እና በኢትዮጵያ ውስጥ በሚቀጥሉትም ጊዜያቶች ቢሆን በእንደዚህ አይነት ትንታኔ አንዱን መጤ አንዱን ነባር ነው መባሉ ትክክል አይደለም ብለን እንላለን። ይሄ ነው እንግዲህ የፖለቲካ አስተሳሰቡ ልዩነቱ አሁን ካለውበት የፖለቲካ ስብስብ ወይም ደግሞ ባልደራስ እና ሌሎች የፖለቲካ መሪዎች ወይም ደግሞ የፖለቲካ ስብስቦች የሚያስቡት አስተሳሰብ። በነገራችን ላይ አሁን እንደጠቀስከው ብርሃኑ ይሄን ያለበት መንገድ ወይም ደግሞ ይሄን ማለቱ እሱ የሚመራው ፓርቲ አቋም ነው ወይስ የግለሰቡ አቋም ነው ማለት ባይቻልም፣ ነገር ግን የተሳሳተ የፖለቲካ አስተሳሰብ ነው። ሌሎቹም እንደዚሁ ጽንፈኛ ሆነው እኛ ሀገራችን ነው ክልላችን ነው ውጡልን እያሉ ህዝብን የሚጨፈጭፉት በሙሉ ከዚህ አስተሳሰብ ይህን አስተሳሰብ የሚያራምዱ ስለሆኑ በግለሰብ ካለው ሰውየው ግለሰቡ አሁን ካሉት ጽንፈኞችና ገዢዎች ጋር ያለውን ግንኙነትና ዝምድና የሚያስታይ ነው። እንደ ፖለቲካ ፓርቲም ከሆነ ያለው ፖለቲካ ፓርቲው ይታማበት የነበረውን የተለያየ አይነት ወገንተኝነት ከዚህ ከጽንፈኛው ጋር ያለውን ወገንተኝነት አጉልቶ የሚያሳይ ነው። እንግዲህ ይሄ አይደለም የፓርቲው አይደለም የግለሰቡ ነው ማለት የሚችሉት እዛ ውስጥ ያሉ ናቸው። በእኔ አመለካከት ግን ትክክል ያልሆነ አባባል ነው የተባለው ብዬ ነው የማስበው።
ዘሌ አዲስ አበባ ምርጫ ሊካሄድ ነው። የምርጫ ውድድር ወይንም ሽቅድድሞች እየተደረገ ነው። ግን አሁን ትናንትና በወጣው የባልደራስ መግለጫ ላይ ማአት በማስረጃ ተደገፉ ማጭበርበሮች ይታያሉ። እስቲ ከተደረጉት ማጭበርበሮች ውስጥ ጉልጉል የሆኑትንና በእናንተ አመለካከት በጣም አስጸያፊ ናቸው የምትሉትን ንገረንና ይሄ ለምንድን ነው የሚደረገው?
እንግዲህ ባልደራስ እዚያውን የሚደረገው ስድስተኛውን ምርጫ በሚመለከት የፓርቲው ዓላማና አቋም አገር አቀፋዊ ነው። ነገር ግን በአሁኑ ምርጫ ላይ ተሳትፎ የሚያደርገው አዲስ አበባን መሰረት አዲስ አበባ ላይ ነው። አዲስ አበባ ላይ ብቻ ነው የሚወዳደረው እና አዲስ አበባ ውስጥ እየተደረገ ያለው ቅድመ ድምፅ መስጫ ሂደት ወይ ቅድመ ምርጫ ሂደት የምንለው ፕሪ ኢሌክሽን ፕሮሰስ የምንለው አባላቶቹም ደጋፊዎቹም እንደዚሁም ደግሞ የሌላውም የህብረተሰብ ክፍል የሚያነሳቸው የተለያዩ ነገሮች ስለነበሩ እነዛን መሰረተ ማድረግ ጥናት ነው ያደረገው። የጥናቱ ዓላማዎች አሉ። ዓላማው አንዱና ዋናው በዚህ በምርጫው ሂደት ፕሪ ቮተር ሬጅስትሬሽን ፕሪ ኢሌክሽን ፕሮሰስ ላይ የዚህ የድምፅ ሰጪዎች አመዘጋገብን ለይቶ በማውጣት ለህብረተሰቡም አት ሴም ታይም ለምርጫ ቦርድም እንደዚሁ ደግሞ በዚህ ፕሮሰስ ላይ ስቴክሆልደር ነው ለሚመለከታቸው አካላቶችም ለማሳወቅ የተደረገ ጥናት ነው። በጥናቱ ውስጥ በዝርዝር የተቀመጡ ነገሮች አሉ። እንግዲህ ቀደም ሲል የባልድራስ ቀደም ለማንሳት እንደሞከርኩት የባላደራ ቦርድም ሆኖ የባላደራ አካልም ሆኖ በተመሰረተበት ወቅት አሁን በፓርቲ ውስጥ የሚንቀሳቀሱ አባላቶች እንደዚህ ደግሞ ተለያዩ ከመንግስት ጋር በቀበሌ በተለያየ አስተዳደር ውስጥ የሚሰሩ ሰዎች እጅ ከፍንጅ በሚባል አይነት ሁኔታ ከየቀበሌው አዲስ አበባ ነዋሪ ላልሆኑ ከአዲስ አበባ ጎራባች አካባቢ ለመጡ ሰዎች በገፍ የነዋሪነት መታወቂያ ሲሰጥ እንደነበረ አረጋግጦ ይህንንም ለህዝብ ያሳወቀበት ሁኔታ ነበር። ከዛ በኋላ በተለያዩ አይነት መንገዶች ይሄው ነገር ቀጥሎ እንደነበረ የሚደርሱ የተለያዩ መረጃዎች አሉ። በዛን ወቅት ምርጫ ተጀምሮ ስላልነበረ ሁሉም ሰው ያስብ የነበረው ከዚህ ከምርጫው ጋር በተገናኘ ብቻውን ለማጨበር የሚሰሩ ነገሮች ናቸው ለሚል ግምት ነበር የነበረው። ኦልስ ግምት አይነት ነው የሚሆነው። ከዛ የምርጫው ምዝገባ ሲጀመር ግን በተለያየ የምርጫ ጣቢያዎች ለምዝገባ የሚሄዱ ሰዎች እንደዚሁ ተመሳሳይ የሆነ ነገር በአካባቢውም በዛ አካባቢ ባሉ አንዳንድ በጣም ጥቂት ቢሆኑም አንዳንድ የምርጫ አስፈጻሚ ሰዎችም ነዋሪ ያልሆኑ መሆናቸውን የሚያሳይ የተለያዩ የህብረተሰብ ክፍሎች እየመጡ ምዝገባ ያደርጉ እንደነበረ የሚቀርቡ ጥቆማዎች ነበሩ። እንግዲህ አንዱ ችግር ይሄ ነው። በአዲስ አበባ ላይ አዲስ አበባ ነዋሪ ስል ማለት ነው መደበኛ ነዋሪ፣ አዲስ አበባ ላይ መደበኛ ነዋሪ የሆነ ሰው የነዋሪነት መታወቂያ ማግኘት ህጋዊ መብት አለው። እነዚህ ግን መደበኛ ነዋሪ ሳይሆኑ በተለያየ አይነት መንገድ ከአስተዳደሮች ጋራ በመመሳጠር ዝም ብሎ ቀላል መመሳጠር ሳይሆን የፖለቲካ መሪዎች ከፍተኛ የፖለቲካ መሪዎች እጅ ባለበት በሚመስል አይነት መንገድ አንዳንዱም ማረጋገጫ ባለው የተለያዩ መታወቂያዎችን አግኝተው የተመዘገቡበት አካባቢ ላይ የተሰራ ነገር ሲሆን ራሱ ደግሞ አስፈጻሚዎቹ በአብዛኛው ቦታ ያሉ አስፈጻሚዎች ከስነ ምግባር አኳያ ስነ ምግባር ጉድለት ያለባቸው እንዲሁም ደግሞ ብዙ ሊባሉ በሚችሉ አይነት መንገድ ከአዲስ አበባ ያልመጡ የምርጫ አስፈጻሚዎች ከአዲስ አበባ አካባቢ ካሉ አጎራባች ቀበሌዎች የመጡ እንደዚሁም ደግሞ ተለይተው ከመንግስትና ከፖለቲካ ድርጅቶች ጋር በካድሬነት ስራ ሲሰሩ የነበሩ ሰዎች በአስፈጻሚ ላይ የተመደቡበት መሆኑ በተለያየ አይነት መንገድ ሲረጋገጥ የነበረበት ሁኔታ ነው። አሁን ጥናቱ ላይ የተካተተው በተመዝጋቢው ጥያቄም በተመዝጋቢው ቅሬታ ማቅረብም ከዚህ ከጥናት ከሚያጠኑት አባላቶች ጋራ በመቅረብ በቪዲዮም በቃል የሚሰጡት የተለያዩ አይነት ነገሮች እንዳሉ ፓርቲው ማስረጃ አሰባስቦ ይዟል። ምንም እንኳን በጥናቱ ላይ የሚገለጹ ባይሆኑ ነገር ግን በፊልም የተቀረጹ በድምጽ የተቀዱ ነገሮች አሉና አንደኛው ሲመዘገቡ መራጮች የሚገጥማቸው ችግር ነው። ቀጥሎ የተገኘው እነዚህ ያስመራጮች ችግር እንዳለ ሆኖ የመጡበት መንገድ ችግር እንዳለ ሆኖ ከዛ በኋላ ደግሞ ሲመዘገቡ ያለው ነገር ነው። እንደው አንዳንዱ ተከስተ ለማድረግ ያህል ራሱ የምርጫ አስፈጻሚያ ጣቢያዎች የተቀመጡበት ሁኔታ ግልጽ ያልሆኑ በጣም የተወሳሰቡ ቦታና ከህግም ከስነ ምግባር ማቋያ ደግሞ ተገቢ ያልሆኑ ቦታዎች ለምሳሌ መጠጥ የሚሸጥባቸው ቦታዎች፣ ጫት የሚዘወተርባቸው ወይም ጫት የሚሸጥባቸው ቦታዎች እነዚህ ቦታዎች ላይ የምርጫ ጣቢያዎች መገኘት ከሱ በላይ ደግሞ በአንድ የምርጫ ጣቢያ ላይ ሁለት የምርጫ ጣቢያዎች መኖር አይገባቸውም የሚለው ህግ ተጥሶ ሁለት የምርጫ ጣቢያዎች የተገኙበት ሁኔታ እንደዚሁም በግለሰቦች ቤት ውስጥ የምርጫ ጣቢያ ሆኖ ስራ የሚሰራበት ሁኔታ መኖሩ አንድ ማስተዋቂያ በእንትም ላይ እንደተካተተው በጥናቱ ላይ የምርጫ ጣቢያው በር ላይ ረሳው ስሙን ለጊዜው ኬክ ቤት ከሌ ኬክ ቤት ሄዳችሁ ምርጫ ካርድ ውሰዱ ብለው የዘጉበት ሁኔታ እንደዚሁ ምርጫ ቦርድ በተደጋጋሚ አዲስ የከፈትኳቸው 32 አካባቢ ምርጫ ጣቢያዎች ነበሩ ብሎ መግለጹና ያን ተከትሎ ጥናቱ ማሚን የሚያጠኑት የኛ አባላቶች ሲሄዱ 32 ሳይሆን 2 ብቻ ተከፍቶ መገኘቱ በሁሉም የምርጫ ጣቢያዎች እንደዚሁም የሰዓትን አክብሮ በጊዜ ያለ መገኘት እንደዚህ ያለ ችግሮች ታይተዋል። ሌላውና ደግሞ መሰረታዊ ነገሩ ካሰራርም ከህግ ማቋያ መስተካከል አለበት የተባለው በአንድ ምርጫ ጣቢያ ላይ 1500 ሰው ብቻ ነው መመዝገብ ያለበት የሚል ህግ የምርጫ ቦርዱ ለምርጫ ጣቢያዎች ስራ ላይ ያዋለው መመሪያ መኖሩና በአንዳንድ ቦታዎች ከ1500 በላይ ነዋሪዎች እንደሚገኙና ይሄ የተቀመጠው መመሪያ ሁሉንም መራጭ ያካትት የማይችል መሆኑ ይሄ እንደ አንድ ትልቅ መሰረታዊ ችግር ሆኖ የታየበት ሁኔታ ነው ያለው። አንዳንድ ቦታዎች ላይ እንደዚሁ 1500ም ከተባለ በኋላ ነዋሪዎች ሳይወስዱ ቀድሞ ካርዱ አልቋል ተብሎ በመገለጹን ከሊመዘገቡ ከሄዱ ሰዎች ያጥሩት ቃለ መጠይቅ አድርጎ ያዘበት ሁኔታ ነው የተገኘው። እንግዲህ ይሄ ሁሉ ነገሮች ተደማምረው አዲስ አበባ ውስጥ ነዋሪ ሆነው በተለያየ ምርጫ ጣቢያ ክልል ውስጥ መኖሪያቸው ተካቶ ነገር ግን በዛ ምርጫ ጣቢያ ውስጥ ሊመዘገቡ ሲሄዱ ካርድ ማያገኙበት ነገር ይሄ ደግሞ የዚህ ደግሞ ትርጉም እዛ ነዋሪ ያሉ 1500 ሰዎች በተለያየ አይነት መንገድ ካርዱን ቀድሞ እንደወሰዱት ከዚህ አንፃር ወይም ደግሞ ይሄንን ቀጥታ በሚመለከት አጥኚዎች ከአካባቢ ነዋሪዎች ጥቆማ ተደርጎላቸው እንዳዩት በአካልም ተገኝተው እንደታዘቡት ከሶስት እና ከአራት የጭነት መኪናዎች በላይ ከአካባቢው ማለት ከአዲስ አበባ ዙሪያ ወይ ደግሞ በቀጥታ አባባል ከኦሮሚያ ክልል የተለያዩ ሰዎች እየመጡ በመኪና እየመጡ በጭነት መኪና እየመጡ እየተራገፉ ካርድ መውሰዳቸውን የሚመጡበት የጭነት መኪና ምንድነው እዚህ ሀገር የኮርስ 3 ይባላል የንግድ ቢሆን ያንን አጅቡ ግን ይመጣው የመንግስት ወይ ደግሞ ኮዳ 4 የሆነ መኪና መሆኑ እነዚህ ነገሮች በሙሉ በኮሚቴው አባላትም እንደዚሁ ደግሞ በአካባቢው ነዋሪዎች ተይዞ ተገንቶ ሪከርድ የሆነ በቪዲዮም በድምጽም ተመዝግቦ የተገኘ መሆኑ ነው ጥናቱ ያሳየው። ይሄንን ከሚከታተሉት መካከል አንድ ያኛ አባል ወይ ደግሞ ከዚህ ኮሚቴ ጋር አጥተታ ከዚህ ጥናቱ ከሚያደርገው ጋር ቀጥታ ግንኙነት ኖሮት ዘር የሚያደርግ ወጣት ታስሮ እንደነበረና ይሄንን ፊልም አንስተሃል ወይ ደግሞ ይሄን ማስረጃ ወደዚህ ለማምጣት አስተዋጽኦ አድርገሃል በሚል ተጽኖ ላይ ወድቆ እንደነበረ እነዚህ አይነት ችግሮች ናቸው የታዩት። እንግዲህ እነዚህ ምን ማለት ነው በጠቅላላ ሳደርግ ምርጫው ቀድሞ በተጠረጠረበት ለምሳሌ ተጠረጠረበትስ ነዋሪ ያሉም ሰዎች ካርድ ተሰጥቶ ይማኒን የመኖሪያ መታወቂያ ተሰጥቶ በጎጥ መንገድ የምርጫ ካርድ አግኝተው እነሱ ይፈልጉትን ስለ ይሄንን የሚሰራውን ወይ ደግሞ ገዥውን ፓርቲ ለመምረጥ ይሰራ የነበረ ሰቦቴጅ መኖሩ ይሄ ጥናት በተገቢ መንገድ አረጋግጧል። ምርጫ ቦርድ እንደታሰበውና እንደተጠበቀው ገለልተኛና ነጻ ሆኖ ምርጫው ማካሄድ ይችላል ወይ የሚል ጥያቄን ቦልድ ያወጣ ጥናት ሆኖ ነው የተገኘው። እና እነዚህ ናቸው ችግሮቹ። ማል ላይ ምናልባት ሌሎች ችግሮችም መሰረታዊ የሆኑ ችግሮችም እንደዚሁ ለመግለጽ እሞክራለሁ። እየተከታተልኩ ነው
በጣም ካስገረመኝ አንዱ ጎሮ በተባለ ቦታ የምርጫ ካርድ የሚሰጡ ሰራተኞች አማርኛ አንችልም በኦሮምኛ አናግሩና በማለት ኦሮምኛ መናገር የማይችሉትን ካርድ ሳይሰጡ መልሰዋቸዋል የሚል ዶክመንት ውስጥ ተካቷል። ጎሮ የሚባል ቦታ ይሄ ሁሉ አንድ ቦታ ደግሞ ፖሊስ ኦሮሞና ኦሮምኛ ኦሮሞ ላልሆነና ሙስሊም ላልሆነ አንሰጥም ሲል የተቀደው ዶክመንት ሁሉ ተካቷል። ይሄ ሁሉ ሲሆን ምንድነው የሚያሳያችሁ? ምርጫው ምንድነው ጥቅሙ? እንደዚህ ሆኖ የፈለገው ነገር ቢያሸንፍ ምንድነው ጥቅሙ? ባሁኑ ጊዜ እንዲህ ከሆነ ማለቴ ነው
እንግዲህ እንትነው አመሪ ዝርዝር የጥናቱን እንደፋይንግ የተገኙትን የዝርዝር ነገሮች ይሄ ስለማል ገልጽልህ ነው እንጂ ልክ ነው ያልከው ነገር እንደውም መነሳት የሚገባው ነገር ነው። ይሄ አሁን የፈጠረው ብቻ ከሌሎች ምርጫዎች በሙሉ በጣም የተለየና አሰራሩም እጅግ በጣም ህገወጥ እንደውም ህገወጥ ብቻ ሳይሆን ለቀጣዩ የኢትዮጵያ ፖለቲካ ጥሩ ያልሆነ ነገር የሚያስተላልፍ ሆኖ የተገኘበት አንዱ መንገድ ይሄ ነው። ምን ማለት ነው? ኢትዮጵያ ውስጥ በብሔር መንገድ የተደራጀ የፖለቲካ ሲስተም ነው ያለው። ይሄ የብሔር አደረጃጀትን መሰረት ያደረገው ኤትኒክስ ፌዴራሊዝም ጨምሮ የዚህ ፖለቲካም ሂደቱ በሀገራችን ላይ ያደረሰው ችግሮች እናቃለን። እሱ ይለወጣል ወይም ደግሞ አሁን ስልጣን ላይ ያሉት የጠቅላይ ሚኒስትር አብይ ግሩፕ ወይም ደግሞ የለውጥ ኃይል ስንለው የነበረው እነዚህ አይነት መሰረታዊ ችግሮችን ሊያርቅ ይችላል ተብሎ ነበር የመጀመሪያ ታሳቢ ሆኖ አሁን እንኳን ተደሰ አይነት የሚያስፈሰው አለ ብዬ አላስብም። ይሄ ትልቅ ችግር ይያለ በዚህ ምርጫ ላይ በተለያየ አይነት መንገዶች እየታዩ ያሉት ነገር የሃይማኖት ችግሮች ነው። አይሚን ሃይማኖታዊ የሆነ ነገር ደግሞ ወደ ፖለቲካ አምጥቶ በህብረተሰቡ ውስጥ ከዛ ላይ ተጨማሪ በብሔር የተከፋፈለውን እንደገና በሃይማኖት ደግሞ ቀላቅለ ህብረተሰቡ ውስጥ ችግር እንዲፈጠር አገር ላይ አደጋ እንዲፈጠር የሚሰራ ነገር ነው የታያለው። እሱ ማሳየው አንዱ ይሄ ነው። በተለያዩ ቦታዎች ላይ አንድ ቦታ ብቻ አይደለም ሁለት ሶስት ቦታም ጭምር እንደዛ አይነት ነገር ታይቷል። በበለጠ ደግሞ ከአዲስ አበባ ዳር ላይ ያሉ ወረዳዎች አካባቢ ላይ አንኝ የምርጫ ጣቢያዎች አካባቢ ላይ ቋንቋ አንድ መሰረት ነው ለመመዝገብ ኦሮምኛ ትችላለህ ወይ ኦሮምኛ ካልቻልክ አንመዘግብህም። በሌላው ደግሞ ኦሮምኛና እስልምና ተከታይ መሆን አለበት። ይሄ እንግዲህ እነዚህ የምርጫ አስተጻኞች ተግባር ነው። ከኋላው ሌላ የፖለቲካ ኢንተረስት እንዳለ የሚያሳይ ቢሆንም አደገኛነቱ ግን ከምርጫም ያለፈ ነው። በአገሪቷ ላይ ከምርጫም ያለፈ ነው የሚሆነው ከዚህ ካለው አደጋ ላይ ካለው እዚህ የዘርዳ አደጋ ላይ የሚደመር ነገር ስለሆነ እነሱ አይነት ነገሮች በተረጋጋሚ ታይተዋል። ይሄም ደግሞ ሌላው መግለጫ ምንድነው የምርጫ አስፈጻሚዎች ቅድም ለመናገር እንደሞከርኩት ከአዲስ አበባ አካባቢ ወይም ደግሞ አብዛኞቹ የአዲስ አበባ ነዋሪ ያልሆኑ የሚመስሉ በመሆናቸው በጣም ራፎች ናቸው። ሰው በስነ ስርዓት አስተናግዱም ለሚመለስ ለሚጠይቅ ጥያቄ ተገቢውን ነገር አይጠይቁምና ለመመዝገብ የሚሄድ ሰው ብዙ ቦታ ላይ ቋንቋውን እየጠየቁ ይሄን ቋንቋ ትችላለህ ወይ ኦሮምኛ መናገር ትችላለህ ወይ የሚል በታጋጣሚ እንደነበረ መረዳት ተችሏል። ከተባለውም ሰው አጥኚም ሆነ ከሄደ አባል እንደዚህ አይነት ጥያቄ የቀረበበት ሁኔታ አለ በእንቱ ላይ ከተገለጸው በተጨማሪ ማለት ነው። እንግዲህ እነዚህ ነገሮች በሙሉ ያሉ ለምንድነው ወደ ብቻ ወይ ደግሞ ከብቻው እንደው ተስፋ የሚደረገው ይለው የባልድራስ ጥናት አድርጓል። ዝም ብሎ ቸኩሎም ደግሞ ጥናት ላይ አይደለም የቀረበው። እነዚህና ተመሳሳይ ችግሮች በሚገጥሙበት ሰዓት ላይ በተደጋጋሚ ለምርጫ ቦርዱ ለማቅረብ ምርጫ ቦርዱ በአሰራሩ እንዲያርማቸው እንዲያስተካክላቸው ተደጋጋሚ ጥያቄ ተደርጓል። ነገር ግን ምርጫ ቦርዱ የቀረቡለትን ጥያቄዎች በተገቢ መንገድ መርምሮ ማስተካከያ ለማድረግ ፈቃደኛ እንዳልሆነ ነው የታወቀው። የዚህ የምዝገባ ሂደቱንም ጨምሮ እንደዚሁ ደግሞ ሌሎችንም ነገሮች በተደጋጋሚ ሲቀርብለት የሚመለስባቸው መንገዶች እንደ ምርጫ ቦርዱ ወይ ደግሞ ገለልተኛ ሆኖ ምርጫ ለማስፈጸም በሚበቃ መንገድ ሳይሆን ሌላ የፖለቲካ ተልእኮ ባለበት አይነት የሚመስል እየሆነ ያለው አሁን የመጨረሻ ላይ የሆነው ነገር እነዚህ ነገሮች ወደም ተጠናክረው ለህዝብ መቅረብ እንዳለባቸው ነው ፓርቲው የወሰነው። ህዝብ ይሄንን አውቋል። ከዚህ በኋላ የሚሆነውንም ነገር እንደዚሁ በመከታተል ለህዝብ ማቅረብ ነው። ሌላ አማራጭ የለም። ምን ማለት ነው ሌላ አማራጭ የለም ማለት ኢትዮጵያ ውስጥ ቢሆንና ቢሳካልን ምርጫ ዲሞክራሲያዊ ምርጫ ደግሞ ነፃና ፍትሃዊ ምርጫ ገለልተኛ ምርጫ አድርጎ የስልጣን ሽግግር የሚኖርበትን ነገር ማመቻቸት አንዱና ዋናው ለቀጣይ ኢትዮጵያ እንደ ሀገር የሚያገጠው ሁኔታ መፍትሄ ሊሰጥ የሚችል ነው ተብሎ ነው የሚታሰበው። ምን ማለት ነው? ይሄም ደግሞ በድጋሚ ስፈታው ምርጫ ብቻ ለአንድ ሀገር የፖለቲካ ሂደት መፍትሄ ይሰጣል ማለት ሳይሆን አሁን ካለንበት ተጨባጭ ሁኔታ ግን ከምርጫ ውጪ የመንግስት ስልጣን የሚያዝበት መንገድ የለም፣ ወደፊትም ሊኖር አይችልም የሚል እምነት ስላለን በተረጋጋ የቀረቡትን ችግሮች ለሚመለከታቸው አካላቶች አሁንም ራሱ ይህንን ጥናት አይተን እንደሆነ የመጨረሻ ኮንክሉዥን ምርጫ ቦርድም እንደገና ሌሎችም ተፎካካሪ የፖለቲካ ፓርቲዎች ኢንተረስቱ ያላቸው ፖለቲካ ፓርቲዎች ተሳትፈውበት በአስቸኳይ በችግሩ ተስተካክሎ ምርጫው እንዲቀጥል ነው ጥያቄ እያቀረብን ያለ ነው። ይሄ እንግዲህ አሁን ባለንበት ስታተስ የተሰጠ ነገር ነው። ከዚህ በኋላ ምን ይሆናል የሚለውን በሂደት የምናየው ነው። ግን ያለው ችግር እንዳለ ሆኖ በተሻለ መጠን መስተካከያዎች እየተደረጉበት እኛም የማስተካከያው አካል ሆነን ምርጫው ቢደረግ የተሻለ ነው ወይም ደግሞ ምርጫ ነው ለሀገራችን የፖለቲካ ለውጥ ብቻኛ መንገድ ብለን ነው የምንለው። ሌላ ነገር ከዛ ውጪ ይወጣ ስልጣማኛ መንገድ ይኖራል ብለን ስለማናስብ
በጣም ጥሩ። ዘሌ አሁን 10 ደቂቃ አለችኝ፣ 8 ደቂቃዋን ላንተ ሰጣለሁ። አጭር መልስ ስጠኝ። ያሁን የምታደርጉት የምርጫ ውድድራችሁ ምን ይመስላል? በባልደራስ በኩል
አሁን የምናደርገው የምርጫ ውድድር በእኛ በኩል ቅድም ለመጀመሪያ ላይ ለመጠቀስ እንደሞከርኩት ፓርቲው አገር አቀፍ የሆነ አመለካከት ያለው ቢሆንም አዲስ አበባ ማዕከል በማድረግ በአዲስ አበባ ላይ ብቻ የሚደረግ የምርጫ እንቅስቃሴ ነው እያደረግን ያለነው። አዲስ አበባ የሉና ችግር አለባት ብለን ነው መናስበው። አዲስ አበባ ባለበራት ታሪክ ከዚህ በፊት በነበረው የመንግስታት ታሪክ ጭምር የአንድ ብሔር ወይም ደግሞ የተለየ አካል ሆና አጣቅም የተለያዩ ብሔር ብሔረሰቦች ህዝቦች አሁን ባለው የመንግስት የፖለቲካ አመለካከት ተስማምተውና ተግባብተው የሚኖሩባት አገር ነች። እንደዚሁም ደግሞ የአዲስ አበባ ወይም ደግሞ አዲስ አበባ ውስጥ የሚኖረው ህዝብ በሰለጠነው የፖለቲካ አመለካከት የራሱን ድል በራሱ የመወሰን መብት አለው ብለን ነው የምናምነው።
ህዝቡ ይሰማቸዋል ወይ? ህዝቡ ይሰማቸዋል? ህዝቡ ይቀበላቸዋል ወይ? ይሰማቸዋል ወይ? ስትሄዱ ህዝቡ እንዴት ነው የሚቀበላችሁ?
አዲስ አበባ ውስጥ ያለው ችግሮች የአዲስ አበባ ነዋሪ በተገቢ መንገድ ተረድቶታል ብለን ስለምናስብ አሁን ያለ የራስ ጥያቄ በአዲስ አበባ ነዋሪዎች አካባቢ ተቀባይነት አለው።
በጣም ጥሩ።
ግን ይሄ ስል ግን እንደው ምናልባት ተጠቀመች በጨመር ያለበት ህዝቡ በመንግስት አካባቢና በምርጫ አስፈጻሚዎች ላይ ትረስት ያጣበት ሁኔታ መኖሩን እናቃለን። ይሄ ምርጫ መመዝገብ ላይ አክቲቭ አይደለም የአዲስ አበባ ሰው በአሁኑ ሰዓት ላይ። እነዚህ ችግሮች እንዳሉ ሆኖ ግን ያዝነውን ነገር ባገኘነው አጋጣሚ በሙሉ ለህዝብ በሚያደርስበት ሰዓት ላይ ተቀባይነት እንዳገኘን ነው ወይም ተቀባይነት እንዳለን ያረጋግጠው።
ኦኬ፣ ባጭሩ ስለ አዲስ አበባ ዝም አንልም የሚል አለ። ባጭሩ ምን ማለታችሁ ነው? ያንን ደግሞ ስለ አዲስ አበባ ዝም አንልም የሚሉትን ደግሞ መንግስት ወይንም የአዲስ አበባ አስተዳደር ተቃውሞ የሆነ መግለጫ አውጥቷል። ሁለቱን አጥራ አድርገን ነገር
ስለ አዲስ አበባ ብቻ አይደለም ኢትዮጵያ ውስጥ ስለ ሀገራችን ፖለቲካ ስትሳተፍ በዲፋልትም ቢሆን ስለ ሀገር ዝም አንልም ማለት ነው። እኛ ግን ፓርቲኩለርሊ የአዲስ አበባ የህልውና ችግር ስላለባት አዲስ አበባ ችግር አዲስ አበባን ማዳን ኢትዮጵያን ማዳን ነው። ስለ አዲስ አበባ ዝም አንልም የምንለው ኢትዮጵያ አዲስ አበባ ያለባትን የህልውና ችግር አዲስ አበባን ለማዋጥ እየተደረገ ያለውን ነገር እናጋልጣለን እና ይህንን ደግሞ እንዲለወጥ እንታገላለን ማለታችን ነው። ከዚህ በተቃራኒው ግን አዲስ አበባን ዝም አንልም ማለት ህገወጥ ነገር ነው ተብሎ ተባላል። ያው እንግዲህ የተለመደ አይነት ሁኔታ ስለሆነ የማፈር ወይም ደግሞ የገዢዎች ባህሪ ስለሆነ ብዙም እንትን ምን ልወረድም የአዲስ አበባ ብቻ አይደለም ልልህ እንደፈለኩት ፖለቲካ ውስጥ ካገባ የሀገሪቷን የፖለቲካ ችግሮች ላይ በሙሉ ዝም አንልም። የአዲስ አበባ ግን የተለየ ነገር ስለሆነ ነው ጎልቶ የወጣው። እኛ ችግሩ ገብቶናል፣ ህብረተሰቡ ችግሩ ገብቶታል። አዲስ አበባ ችግሯን በራሷ ትወጣለች፣ በልጆቿ ትወጣለች ብለን እናስበው ችግር አለ። እሱን ለመግለጽ ነው።
መሪያችሁ እስክንድር ነጋ አሁንም እስር ቤት ነው ያለው ከአመራር ጓዶቹ ጋራ፣ ግን ሰሞኑን ድል ለዴሞክራሲ የሚል መጽሐፍ ጽፏል የሚል ዜና ሰምተን ነበር። ይሄን ታውቃላችሁ?
አዎ፣ በተለያዩ ጊዜ የጻፋቸው ጽሁፎችን የተጠናከረበት ድል ለዴሞክራሲ የሚል መጽሐፍ ትናንትና ገበያ ላይ እንግዲህ በገበያው ላይ የመጀመሪያው ዙር በተገቢ መንገድ ህዝቡ ገዝቶት አልቋል። የሚቀጥለውን አሁን ገበያ ላይ ለማዋል ዝግጅት እየተደረገ ነው አለ። አሁንም የተወሰነ ኮፒ እና ጽፎ አለ እናውቃለን።
ወደ አውሮፓ ይደርሳል፣
አይ ቲንክ ይደርሳል።
በነገራችን ላይ እስክንድር ከዚህ በፊት አውሮፓም አሜሪካም በሄደበት ጊዜ ኢትዮጵያ ውስጥ እልቂት ሊፈጠር ይችላል የሚል ማስጠንቀቂያ ሰጥቶ ነበረ። ግን በመሐከሉ እሱን በተለያዩ ድርጅቶችም ሆኑ ተፎካካሪ ፓርቲዎች እብድ ነው እስኪባል ድረስ ስም ማጥፋት ዘመቻ ተካሂዶ መጨረሻ ላይ እስር ቤት ገብቶ ነበር። ምን ይሰማችኋል አሁን ይሄ ሰውዬ የተናገረው ነገር በአብዛኛው ስራ ላይ መዋሉን ስታዩ ምን ይሰማችኋል? አጠር
ለማድረግ ለኛ መሪያችን እስክንድር ነጋ የሀገሪቷን ፖለቲካ ተረድቶ አርቆ ማየት የሚችል ፖለቲከኛ መሆኑን ነው ያረጋገጠልን። በዛ ኩራት ነው የሚሰማን ባጭሩ ለኛ።
በመጨረሻ ስዊድን ለሚኖሩ ጓዶች ኢትዮጵያውያን፣ አፍቃሪ ኢትዮጵያውያን በአጠቃላይ ስለ አዲስ አበባ ጉዳይ ምንድን ነው የምትለው ነገር አለ? ይሄስ ደግሞ የተጋረጠባት የምትለው ደጋግመ ህልውና ያልከው ምንድን ነው ህልውና? ባጭሩ እነዚህን ነካርገ በሶስት ደቂቃ ውስጥ ጨርስልኝ።
ስዊድን ለሚኖሩ ኢትዮጵያውያኖች ከየትም ክልል የመጡ ይሆኑ ወይም ደግሞ በየትኛውም የሀገሪቷ ክፍል ነዋሪ
ሃሎ
ሱነች አይነሱ ምክንያት ቤተሰቦች ወዳጆች ይኖራቸዋል በዚህ ምርጫ ላይ ተሳትፎ እንዲያደርጉ እንደዚሁም ደግሞ ሀገራቸው ላይ አዲስ አበባ ላይ ያለውን ችግር እንዲከታተሉ ባልደራስን እንዲደግፉ የራሳቸውን አስተዋጽኦ እንዲያደርጉ መልእክት ማስተላለፍ እፈልጋለሁ። ሌላው ግን አዲስ አበባ ላይ ችግር አለባስን በሶስት ደቂቃም አይደለም ከዛ በላይም ቢሆን በጣም ፍሪስ ሁሉ ነገር ማድረግ ያቻለም ነገር ግን አንዱ አስተዳደርን የሚመለከት ነው አስተዳደርን በሚመለከት አዲስ አበባ ራስን በራሱ ያስተዳደር አይደለም ያለው በመስለኔ ነው ያስተዳደር ያለው ጠቅላይ ሚኒስትሩ በሚመድብለት ወይም ደግሞ አሁን ለስልጣን ላይ ያለው የኦዲቶ አዲስ አበባን ያስተዳድሩ ያሉት አዲስ አበባ ላይ የራስ ድል በራስ የማስተዳደር ከዛም አልፎ አዲስ አበባ ራስ ገዝ የመሆን መብቷ እንዲጠበቅ ማድረግ አለብን። ይሄ አንዱ ችግር ነው በአስተዳደር ላይ ሌላ በማህበራዊም በኢኮኖሚ መልክ የፖለቲካ ተጽዕኖ አርፎ አዲስ አበባ ተገላ ከአዲስ አበባ ኮሌጅ በሌሎች እንድትተዳደር ወይም ደግሞ የኦሮሚያ ክልል እንድትሆን የተወሰኑ ውሳኔዎች አሉ። እነዚህ ውሳኔዎች ትክክለኛ በህዝብ ድምጽ የተገኙ ወይም ደግሞ በምርጫ የተረጋገጡ ባለመሆናቸው በምርጫ ላይ ያንን ያዘው ይሄን አቋም ያዘውን አካል መቅጣት ያስፈልጋል። ድምጽ በመንፈግ ማለት ነው ወይ ላይነት መንገድ አይደለም። ከዛ በኋላ ግን በተለያዩ አይነት መንገዶች የሚደረጉ ተጽሮችን እንደዚሁ አዲስ አበባን ቆራቆራለሁ የሚሉ የፖለቲካ ፓርቲዎችን በመደገፍ ውጭ ያለው ኢትዮጵያዊ ተሳትፎ ማድረግ መቻል አለበት። እንግዲህ አዲስ አበባ ችግር አንዱ እንዳልኩ በአስተዳደር ራሱን ማስተዳደር በኢኮኖሚም እንደዚሁ ደግሞ የሌላ ተጽዕኖ ያደረበት ነው ያለው። አዲስ አበባዎች በቀጥታ የሚሆን በተዘዋዋሪ ከተለያዩ አይነት ከስራም ከመኖርም ሊያገላቸው የሚችል የፖለቲካ ሴራ ነው እየተሰራ ያለው እና የአዲስ አበባ የሉና አድርጋ አለባት ስንል እነዚህን ነገሮች በሙሉ የሚያጠቃልል
ዘሌ የስ ወይንም ኖ በለኝ አንድ ጥያቄ ብቻ ልወርወር። ዜና ይስተላለፍ ነበር ይሰራጭ ነበር የሆነ ዜና ምን ያህል እውነት እንደሆነ አላውቅም። አዲስ አበባ ውስጥ ለሚሰራ ወንጀል የኦሮሚያ ፍርድ ቤት ሊወስን ይችላል ለሚል በአጠቃላይ እንደዚህ አይነት ይመስል ህግ ሊወጣ ነው ሲባል ነበር። ስለዚህ ምታቀዋለህ?
የስ ምን ማለት መሰለህ ኦሮሚያ አዲስ አበባ ላይ ያሉ የኦሮሚያ ተቋማቶችን በሚመለከት የሚፈጠሩ ችግሮች የሚዳዩት በኦሮሚያ ክልል ባሉ ፍርድ ቤቶች ናቸው ነው የሚለው
ያሳዝናል።
ይቆጡበታል። አግ
ያሳዝናል። እጅግ በጣም እናመሰግናለን ዘሌ። እንግዲህ ወደፊት ሰፋ ያለ ውይይት እንደምናደርግ ባለሙሉ ተስፋ ነን። በነገራችን ላይ ምርጫው ተስተላልፏል። ሌላው የአዲስ አበባ ምርጫ ከሌሎቹ ምርጫዎች ጋር በአንድ ቀን እንዲሆን የሚል ዜና ደርሶኛል። እውነት ነው?
እውነት ነው፣ እውነት ነው።
ለምንድን ነው ባጭሩ ለምንድን ነው? ሁለት ደቂቃ ሰጣለሁ። ለምንድን ነው? ብዙኛ ጠቅጥቀን ነበር ይሄን ጥያቄ ለምን ብለን ነበር።
አዎ በጣም አዲስ አበባ ውስጥ የህዝብ ተወካዮች ምክር ቤትና የክልል ምክር ቤት ምርጫዎች ከዚህ በፊት ከተደረገው በተለየ አይነት መንገድ ሳምንት ልዩነት ነበር የሚደረገው። ይሄ እንግዲህ ባልደራስ አጽንኦት ሰጥቶ ሲቃወምበት የነበረው ችግር ነበር። ትላንትና የምርጫ ቦርድ ኃላፊ ሁለቱ ምርጫዎች በአንድ ቀን እንደሚደረጉ የህዝብ ተወካዮችም የምክር ቤቱም በአዲስ አበባ ላይ በአንድ ቀን እንደሚደረጉ ተወስኗል። እንደዚሁም ደግሞ ቅድም በተጠናው ጥናት ቅድም በገለጽኩት እና ባልደራስ ባጠናው ጥናት መሰረት ምርጫው በዚህ ወቅት ከነዚህ ካሉ ችግሮች በሙሉ ጋር ተዳምሮ ቢደረግ ችግር ይፈጠራል ተብሎ በቀረበው ጥያቄ መሰረት ምርጫ ቦርድ ለሶስት ሳምንት የሚሆን እንደዚሁ ምርጫውን አስተላልፎታል። እንግዲህ ይሄ የምርጫውን ማስተላለፍ በሚመለከት ምናልባት ሌላም ችግር ለህዝብ ያልተገለጸ ችግር ምርጫ ቦርድ አካባቢና አገሪቷን በሚመራው ቡድን ላይ ያለ ሊኖር ይችላል። እኛ ግን ብለን የምናስበው በዚህ በምርጫው ሂደት ላይ በቀረቡ ጥያቄዎች መሰረት አትሊ ሰበብም ቢሆን እሱ ምክንያት በማድረግ ለሶስት ሳምንት ምርጫው መራዘሙን አረጋግጠናልና ሁለቱም ትላንትና ነው የተገለጸው።
አንድ የመጨረሻ ጥያቄ፣ እናንተ ብቻ ናችሁ ተፎካካሪ እንደ ስለ አዲስ አበባ? ሌሎቹ ለምንድን ነው ምንም ሌሎች ልጆች ምንም አይሉም? ይሄን በተመለከተ ባጭሩ
አንዳንድ ብዙ ህብረተሰብ ጋር ያልደረሱ ፓርቲዎች ተመሳሳይ የሆነ አቋም ያላቸው አሉ። ግን ፓርቲኩለርሊ አብን በአዲስ አበባ ጉዳይ ላይ ከባልደራስ ጋር ተመሳሳይ አቋም ነው ያለው። አንፎርቹኔትሊ ኢዜማ በቅርብ እየገለጸ ባለው መንገድ አዲስ አበባ የኦሮሚያ መሆን አለባት ወይም ደግሞ በኦሮሚያ ከተማ መቀጠል አለባት የሚል ነገር ተሰምቷል። ከነሱ በስተቀር ሌሎች ፓርቲዎች በተለይ አብን ከባልደራስ ጋር በተመሳሳይ አይነት መንገድ በአዲስ አበባ ጉዳይ ላይ አዲስ አበባ የራስ ገዝ መሆኗን ጉዳይ ይቀበላል። አዲስ አበባ በአዲስ አበባ ወይም ደግሞ አዲስ አበባን በሚያውቁ ወይም ደግሞ ራሷን በራሷ ማስተዳደር አለባት የሚለውን ነገር ይቀበላል።
በጣም አመሰግናለሁ ዘሌ። ወደፊት ሰፋ ያለ ውይይት እንደምናደርግ ተስፋ አደርጋለሁ። የዛሬው ውይይታችን ረፈድ ብሎ ነው ዘግየት ብሎ ነው የጀመረው በስልክ ግንኙነት ምክንያት። ወደፊት ግን ቀደም ብለን ውይይቱን ጀምረን ሰፋ ያለ ውይይት እንደምናደርግ ባለሙ ተስፋ ነን። መልካም እድል ለአንተም ለጓዶችም እንመኛለን። ጤና ይስጥልኝ።
ጤና ይስጥልኝ።
አድማጮቻችን የለቱ ፕሮግራማችን ይሄንን ይመስል ነበር። በቀጣይ ሳምንት በሌሎች ፕሮግራሞቻችን እስከምንገናኝ ድረስ መልካም ሳምንት እንመኛለን።